ሳይሆን አላያንስ ፎር ዲሞክራሲ ነው መሰል የሚሉት የነበር ነው ኮሞዶር ጣሰው እነዚህ የመሳሰሉትን ድርጅቶች ነበር። እኔና ሌሎች ጓደኞቻችን በዛ ድርጅት በኢዳሃቁ የገባ ነው ድርጅት ወክለን ሳይሆን ስለ ሀገራችን ጉዳይ ምንጊዜም ተለይተን ስለማናቅ በትግሉ አካባቢ ማለት ነው አንድ ስብስብ ነበረን። በዛ ጊዜ ኢሳዴን ይባል ነበር የኢትዮጵያ ሰላም አንድነት ዲሞክራሲ ልማት የሚል ስብስብ ንቅናቄ እና በየጊዜው በየሳምንቱ ዋሽንግተን ዲሲ ካለንበት ቦታ እየነዳን እየወጣን እየተገናኘን እንነጋገር ነበር። የሚገርመው በዛ ጊዜ የነበሩት ብዙዎቹ ግለሰቦች በኋላ በሌሎች ድርጅቶች ውስጥ ታዋቂ ሚና የተጫወቱ ናቸው። ከእነዚህም ውስጥ ለማንሳት እነ ኮሎኔል ጎሹም፣ ዶክተር ያዕቆብ የመሳሰሉት ሁሉ ይገኙበት ነበር። ግን ያው ወያኔ ስልጣን ሲይዝ አንዳንዶቹ በተለያዩ ምክንያቶች ከኛ ተለዩ። እኛ ጥቂት ግለሰቦች የቀረ ነው የኢዳሃቅ ኮንፈረንስ መጀመሪያ የማቋቋሚያው ኮንፈረንስ ሲዘጋጅ እኔና ሌሎች ሁለት ሰዎች አሁን በዚህ አካባቢ የሌሉ ግን ወደ ሀገር የገቡ ተወክለን እዛ ተገኝተን ነበር እና በዚሁ መሰረት ስብስቦችን ወይንም ይሄ ክላብስ እንበለው ወይም አነስተኛ ግሩፕስ የሚወክሉ ብዙ ግለሰቦች ስለነበሩ ከነዚያ ውስጥ ተመርጬ በኢዳሃቅ አመራር ውስጥ ገባ። እዛ የተገነዘብነው ምንድን ነው? እነዚህ የታወቁት ድርጅቶች በድርጅትነታቸው ይቀጥሉ ነበር ማለት ወይ ሶኒ ሀፓ ኢዲዩ ማለት ነው እና ራስ መንገሻ ይቀጥሉ ነበር። እኛ ሌሎቻችን ግን በግለሰብ ወይም በግሩፕ ደረጃ የነበርን እንጂ ድርጅት ስላልነበረን እኛ በዛ ውስጥ የቀጠል ነው። በእውነቱ ትግሉ ወደ አንድነት እንዲመጣ የነበረውን በዛ ጊዜ አስፈሪ የነበረውን ደርግ ሊወድቅ ከማለቱ በፊት ነው የተቋቋም ነው። አስፈሪ የነበረውን ሁኔታ እንዴት እንሻገራለን፣ ምንስ አስተዋጽኦ ይኖረናል በሚል ብቻ እንጂ ድርጅት ሆነን አይደለም። እና ከዛ አንዳንዶቹ ላይክ መድህን የሚባለው በኮሎኔል ጎሹ የሚመራው ተገንጥሎ ከኢዳሃቅ ሲወጣ እኛ የታየን አንድ ነገር ነበር። ይኸውም በኢሃፓ ውስጥ ወይም በሜኤሶን ውስጥ ወይም በኢዲዩ ውስጥ የሌለ ነው ግለሰቦች እና እኛን የመሰለ ደግሞ ሰፊ ህዝብ በህብረተሰቡ ስለሚገኝ ማለት በእነዚህ በጠቀስኳቸው ድርጅቶች ውስጥ በአባልነት ለመቀጠል የማይፈልግ ነገር ግን የሀገሩ ጉዳይ የሚያገባውና የሚያንገበግበው ሁሉ ሌላ መሰብሰቢያ መድረክ ያስፈልገዋል ከሚል ህብረ ህዝብን መሰረትን እና ከዛም በኢዳሃቅ ቀጠል። ኢዳሃቅ ብዙ ትግሎችን ታግሏል፣ አስተዋጽኦም አድርጓል። እኛም በበኩላችን አንደኛ በፓሪስ አንድ፣ ሁለተኛ በካርተር ማዕከል፣ ሶስተኛ ኮንግረስ፣ ከዛም ጊዮን ሆቴል በተደረገው የአማራጭ ኃይሎች ስብስብ፣ በእነዚህ ሁሉ በኋላም ደግሞ በመጨረሻ በ2003 በፈረንጆች አቆጣጠር ህብረት ሲቋቋም የማይናቅ አስተዋጽኦ አድርገናል በህብረ ህዝብ ማለት ነው። አሁንም በዛው መሰረት ነው የምንቀጥለው። እንግዲህ ባጭሩ ታሪካችን ይሄን ይመስላል። አላማችን ከብዙ ድርጅቶች ጋር ተመሳሳይ ነው፣ ግን ምናልባት ከሌሎች ከሁሉም ባይሆንም ከአንዳንዶቹ ድርጅቶች የሚለየን እኛ የምናምነው በመጀመሪያ ደረጃ የኢትዮጵያ ህዝብ ስልጣኑ መመለስ አለበት ማለት የሀገሪቱ የመንግስት ስልጣን ለኢትዮጵያ ህዝብ መመለስ አለበት፣ የኢትዮጵያ ህዝብ ሉዓላዊነቱን ማስከበር አለበት እንላለን። ይሄን በአፍ ሁሉም ይለዋል። ነገር ግን እኛ በጣም ባየነው ትግልም አቋያ ስንመነዝረው በእውነቱ የኢትዮጵያን ሕዝብ ሉዓላዊነት ለመመለስ ለማስመለስ አንዳንድ መለኪያ መመዘኛ የሚሆኑ ሀሳቦችን በድርጅታችን እምነት በፕሮግራም ቀርጸን አስቀምጠናል። ይኸውም አሁን የእኛን ዓላማ በትክክል ለመረዳት አሁን ያለውን የኢትዮጵያን ሁኔታ የፖለቲካ ሁኔታ መገንዘብ ያስፈልጋል። ይህም ስል ኢትዮጵያ ውስጥ በአሁኑ ጊዜ ያለው የአምባገነን አገዛዝ ነው። የአምባገነን አገዛዝ ባህሪው ምልክቶቹ የሆኑትን ነገሮች በትክክል ማወቅ ያስፈልጋል። መጀመሪያ አምባገነኖች ያለፉትን ቢሆኑ አሁን ያለው መንግስትንና ፓርቲን በአሁኑ ጊዜ በደርግ ጊዜ በአጼ ኃይለ ሥላሴም ጊዜ መንግስትንና የንጉሱ ስልጣን የተለያዩ አልነበሩ። መንግስትና ፓርቲ ተጣምረው ነው የሚሰሩት በእነዚህ ሰዎች አስተሳሰብ። በአሁኑ ጊዜ የበለጠ ይሄ የአምባገነንነት ባህሪ ልዩ ልዩ መልክ ወስዶ ይታያል። አንድ መሆናቸው መንግስትና ፓርቲ አንድ ጣምራ የሚሰሩ የአንድ ሳንቲም ሁለት ገጽታ የሆኑ የመስራት ዝንባሌያቸው በንግዱ ዘርፍ፣ በአስተዳደር ዘርፍ፣ በጦር ኃይሎች አወቃቀር ረገድ፣ በትምህርት ፖሊሲ አወጣጥ፣ በትምህርት ቤት አወቃቀር እንደዚሁም ፓርላማን በመቆጣጠር ደረጃ የሚያሳዩት ተጽዕኖ በሙሉ የሚያሳየው አንድ ፓርቲ የበላይነቱን የሚገልጽበት እና መንግስቱ አገሪቱ በጠቅላላ የዛ ፓርቲ እንደሆነች አድርጎ የማየት ነው። እኛ እንዲህ አይነቱን አሰራር ከስር ከመሰረቱ ገርስሶ መጣል ያስፈልጋል ብለን እናምናለን። ፓርላማ ሲቋቋም የገዥው ፓርቲ ፈቃድ ማስፈጸሚያ ሳይሆን ህዝብ ፍላጎቱን፣ ራዕዩን፣ ጥቅሙን ፎርሚሌት የሚያደርግበት ማለት የሚያወጣበት፣ የሚነጋገርበት፣ የሚከራከርበት እና መጨረሻም ፖሊሲ አውጥቶ በህግ የሚቀርጽበት መሳሪያ እንጂ አንድ ንጉስ ወይንም አንድ የጦር አለቃ እንደ ሻለቃ መንግስቱ ወይንም እንደ ጠቅላይ ሚኒስትር መለስ የራሱን ፓርቲ እምነት በህዝቡ የሚጭንበት መሳሪያ አይደለም። በዚህ ላይ እንደገና ለመመለስ ምናልባት በጥያቄ መልክ ከመጣ ብዙ ነገሮችን መዘርዘር ይቻላል። ጊዜ ላለመውሰድ መጀመሪያ የኢትዮጵያ ህዝብ ስልጣን እንዴት ሉዓላዊነቱ እንዴት ይመለሳል፣ ያስ እንዴት ይገለጻል የሚሉ ዝርዝሮች አሉ። ግን አላማችን አንዱ ይሄ ነው። ሁለተኛ የሀገራችን አንድነት በጣም በሰፊው ተሸርሽሯል። ይህንን ለኢትዮጵያውያን መግለጽ የእነሱን ኢንቴሊጀንስ መስደብ ነው የሚሆነው። ሁሉም ሰው የሚያውቀው ነው። ግን እንዲሁ ሳልጠቅሰውም አላልፈው የኢትዮጵያ አንድነት፣ የኢትዮጵያ ህዝብ አንድነት፣ የሀገሪቱ ግዛት አንድነት የተቦረቦረበት ምክንያት ለሁሉም ግልጽ ነው። ብሔር የብሔረሰቦች የሚል የተከፋፈለ የጎሳ አስተዳደር በህገ መንግስት ደረጃ ተቀርጾ በመቅረቡ ነው እና ያ ህገ መንግስት ያለው ራዕይ የወደፊት ራዕዩም የአሁኑም ይዞታው የኢትዮጵያ ህዝብ በጎሳና በሃይማኖት ተከፋፍሎ የኔ የሚለው ክልል ተሰጥቶት መሬት ተሰፍሮለት የቋንቋ ልዩነቱ እንደ ኢትዮጵያዊ ገጽታው ሳይሆን መለያው ከሌሎች መለያው ሆኖ እንዲያገለግል ተደርጎ ግለሰቦች ከየትም ጎሳ ይምጡ፣ ከየት የትኛውም ሃይማኖት ተከታይ ሆኑ የትኛውም ሃይማኖት በኢትዮጵያዊነታቸው መሰረታዊ ጥቅሞች የሚያያይዟቸው ታሪክ፣ ባህል፣ ወግ እና የወደፊት እድል የሚያያይዟቸው ነገሮች ያሉት ተረስተው ብቻ በቋንቋ ብቻ በሃይማኖት ለዘለቄታው ልዩነትን ካባ አድርገው እንዲጓዙ የሚያደርግ ህገ መንግስት ነው። ለዛ መድረክ ተፈጥሮለታል። እነዚህ የጎሳ ክልሎች ለዛ ፓርቲዎች ተቋቁመውለታል። የዛን ህዝብ ብቻ ጥቅም ለማስከበር የሚውደረደሩ እኛ ይህንን እይታ ከስር መሰረቱ አንቀበልም። ለኢትዮጵያ በሽታ ነው። በእንደዚህ አይነት የተዋቀረ አገር እድሜ የለውም፣ ሊኖረውም አይችልም። ስለዚህ ይህንን አወቃቀር ገልብጠን የኢትዮጵያ ህዝብ በእኩልነት እርግጥ ብሔረሰቦች አሉ፣ ብሔረሰቦች ቋንቋቸውን ማዳበር፣ መናገር፣ መጻፍ የመሳሰሉት ራሳቸውንም ማስተዳደር ይችላሉ። ግን የአማራ የሚባል የኦሮሞ የሚባል ግዛት የተለየ ሊኖር አይገባም። በልዩ ልዩ መመዘኛዎች በኢኮኖሚም በጂኦግራፊ አቀማመጥም፣ ወንዞች አቀዳደድ፣ በአስተዳደር ቅልጥፍና፣ በህዝብም ፈቃድ እነዚህን ሁሉ ባካተተ መልኩ የአስተዳደር ክፍሎች ተመስርተውለት ወደፊት በዛ አይነት የሚተዳደርበት እይታ አለን። ይህ የኢትዮጵያን ህዝብ አንድነት ያረጋግጣል። ሁለተኛ ደግሞ የአገሪቱን ግዛታዊ አንድነት ያረጋግጣል። የአሁኑ ግን ያን ሊያደርግ አይችልም። ሶስተኛ የምናምንበት የሩቅ ጊዜም የቅርብ ጊዜም አላማችን የግለሰብ መብት ያለምንም ሁኔታ መከበር አለበት። እስከ ዛሬ ድረስ በኢትዮጵያ ህዝብ የጠማው የሚናፍቀው ነገር የግለሰብ መብት አይጠበቅም እና በልዩ ልዩ ቦታዎች አይተናል። በመንግስት አስተዳደርም በትግሉም ጊዜ አይተናል። አንድ ሰው እንዲሁ በመከሰሱ ብቻ እንደ ወንጀለኛ የሚቆጠርበት ሁኔታ ነው የምናስታውሰው። አሁንም ያለው ሰው በመከሰሱ ብቻ ወንጀል ፈጽሟል ማለት አይደለም። በፍርድ እስኪመረጋገጥበት ድረስ መጠበቅ ያስፈልጋል። ያንን ደግሞ የሚያረጋግጠው የሚቀርበው ማስረጃ ነው። ያ ማስረጃ ቀርቦ ወንጀሉ እስኪረጋገጥ ድረስ ግን ይህ ሰው ከወንጀል ነጻ እንደሆነ መገመት አለበት። ይሄ መሰረታዊ መብት ነው፣ የህይወት መብት። ሰው ህይወቱን ያለ ፍርድ ማጣት የለበት፣ ንብረቱን ያለ ፍርድ ማጣት የለበት። እንደዚህ የመሳሰሉ በጣም መሰረታዊ የሆኑ ማንኛውም የሰለጠነ ዓለም የሚከተላቸው የሰው ልጅ መሰረታዊ መብቶች ኢትዮጵያ ውስጥ እውን መሆን አለባቸው። በህገ መንግስት በመጻፋቸው ሳይሆን በስራ መተርጎም አለባቸው። እስከ ዛሬ ድረስ ኢትዮጵያ ውስጥ ይሄ ጎሎ እናያለን። እርግጥ እንደ ጥንቱ ጊዜ ሰው በሬ አይነዳበትም ነበር እንደዛ የሚደረግበት ጊዜ። ነገር ግን ከዛ ያላነሰ በጠራራ ፀሐይ ያለምንም ፍርድ የሚገደልበት የሚሰወርበት ሁኔታ ነው ያለው። ይሄንን ለአንድ ጊዜም ለሁልጊዜም የሚጠፋበትን በሀገራችን የዛር አይ ነው ያለን ማለት ነው። እና በዚህ በእነዚህ ጉዳዮች ላይ በሰፊው መዘርዘር ይቻላል፣ ግን ለጊዜው በሶስት መሰረታዊ ነጥቦች ላይ ብቻ እንዲጠቃለሉ ለማድረግ እፈልጋለሁ። አንደኛ የኢትዮጵያን ግዛታዊ አንድነት አደጋ ለኢትዮጵያ ውስጥ ኢትዮጵያ በአሁኑ ጊዜ ከውስጥ የተሰጠን ህገ መንግስት ሸርሽሮናል። ከውጭ ዙሪያውን በታች በሶማሌ ይኸው ብዙ አገሮች አሁን እየተራቆቱበት ነው። እነዛ የምናውቃቸው የታሪክ ጠላቶቻችን ዙሪያውን አሰብስፈው ተቀምጠዋል። ከውስጥ ቅድም እንዳልኩት ራሱ ህገ መንግስቱ ከፍሎናል። ያለው መንግስት ደግሞ ክፍፍሉን ያባብሰዋል። የሀገሪቱን አንድነት የሚጠብቅ አይደለም። ይሄ መጀመሪያው ነጥብ ነው። ሁለተኛው ህዝባችን አንድ መሆን አለበት። በአመለካከቱ ብሔር አንድነትን አይከለክልም። አንድነት እስከሌለ ደግሞ የህዝብ አንድነት ከሌለ ዲሞክራሲ የሚባለው ዘበት ነው። የሚጨቃጨቅ ህዝብ፣ እርስ በራሱ ሊዋጋ የሚቃጣው ህዝብ፣ በሃይማኖት፣ በብሔር፣ በድንበር እየተጋጨ እንዴት ነው ዲሞክራሲ ሊመጣ የሚችለው? ስለዚህ እነዚህ መሰረታዊ ሀሳቦች መጀመሪያ በስራ ላይ ካለዋልነ ያ ዲሞክራሲ የምንለው ምን ላይ ቆመን ነው? አገር ከሌለ ምን ላይ ተቆሞ ነው ዲሞክራሲ የሚመጣው? የህዝብ አንድነት ከሌለ ምርጫ ምን ትርጉም አለው? ለየወገኑ የሚመርጥ ከሆነ ዲሞክራሲ አይደለም። ዲሞክራሲ መሰረታዊ ጠባዩ ውጤቱን ከወዲህ ሆነን ለማወቅ አለመቻላችን ነው። ማን እንደሚመረጥ መታወቅ የለበትም። ከወዲሁ የሚታወቀው ተቆጥሮ ሲያልቅ ብቻ ነው። አስቀድመን ግን አማራ በመሆኔ አማራው የሚመርጠኝ ከሆነ ዝም ብሎ የአማራውን ህዝብ ቁጥር መቁጠርና ያን ሰውዬ መሾም የሚያስፈልገው ማለት ነው። ኦሮሞውም እንደዚህ፣ ትግሬውም እንደዚህ። ይህ ዲሞክራሲ አይደለም። ይሄ የህዝብ ቆጠራ ነው እና ይህን የመሰለውን የህዝብ ቆጠራ ዲሞክራሲ በሚል ስም የሚመጻደቁትን ያልተከተለ አስተሳሰብ ሊሆን የሚችለው ሊኖር የሚችለው የህዝብ አንድነት ሲኖር ነው። ኢትዮጵያዊ ነኝ ብሎ ሁሉም ሲያምን ነው እና ይህን ሁለተኛ ነጥብ ነው። ሶስተኛው ያው የግል መብት መከበር ነው። በዚህ ላይ ላቁምና ጥያቄዎች ወይም ማብራሪያዎች ማለት ትችቶች ካሉ ያንን ማዳመጥ እፈልጋለሁ፣ መመለስ እፈልጋለሁ።
እሺ፣ እግዚአብሔር ይስጥልኝ ዶክተር አለማንተ። እንግዲህ ክቡራትና ክቡራን እጃችሁን እያወጣችሁ ጥያቄዎችን ማቅረብ ትችላላችሁ። ያሏችሁን ጥያቄዎች በተቻለ መጠን ጥያቄዎች እንዳይደጋገሙ ብታረጉልን ጥሩ ነው። ምክንያቱም ያላቸው ጊዜ አንድ ሰዓት ተኩል ብቻ ስለሆነ ነው። ያንንም እንግዲህ በግማሽ ሰዓት ጨርሰነዋል። እንትን ከማድረጌ በፊት አንድ ወይም ብዙ እጆች ስላሉ አሁን የመጀመሪያውን ጥያቄ ለባኮ ቀደም ብዬ እንደተናገርኩትኝ ከጥያቄ በፊት ኮሜንቶች እንዳይበዙ አጠር መጠን ያለች ጥያቄ ሳይደጋገም እንድታቀርቡልን የመጀመሪያውን ጥያቄ ለባኮ። ጥያቄውን እስከሚጠይቅ እየጠበኩኝ ነው። ማይክሮ ሰጥቼው ባኮ ከሌለህ አስቻለው ቀጥል።
እሰማለሁ? የምሰማ ከሆነ አንዳንድ ብሰቶኝ። እሺ፣ እግዚአብሔር ይስጥልኝ። እኔ እንግዲህ ቤቱንም ሆነ እንግዳችሁን ለድሉ ስለተሰጠኝ እግዚአብሔር ይስጥልኝ እላለሁኝ። ፕሮፌሰር አንተ እርስዎ ካሎት ትምህርት ከችሎታ አኳያ ብዙ ጊዜ የተናገሩ እዚህ ቤትም አንዴ ይሆን ሁለቴ የመጡ ግለሰብ ነዎት። እኔ ግን መሰረታዊ የሆነ ጥያቄ የማቀርበው ከተናገሩት በተለይ በአንድ ወቅት በአንድ ሬዲዮ ላይ ካቀረቡት ሁኔታ አኳያ ነው። ያንንም በእርግጥ ቴፕ አለኝ፣ ግን የቤቱን እድል ላለመውሰድ አላሰማውም። ሆኖም አወሳሰዴ ትክክለኛ ካልሆነ ትክክል አይደለም ብለው አስተካክለውት መልስ እንዲሰጡልኝ ፍላጎቴ ነው። ልማር ስለሚፈልግ እንደ አንድ ተማሪዎ ይውሰዱኝና በፌዴሬሽን በሚዋቀር አካል ውስጥ በተለይ ኤትኒክስ ፖለቲክስ ፌዴሬሽን በሚለው አካል ላይ በሚተነትኑበት ጊዜ በአንድ ኢንተርቪው ናይጄሪያ ውስጥ የተፈጠረውን ሁኔታ ከዛም አኳያ ሊሰራ ያልቻለበትን ሁኔታ ያስረዱበት በካናዳ ውስጥ የኩቤክን ሁኔታ ያም ላይሰራ የቻለበት ሁኔታ ያስረዱበት ከዛም አልፎ ዩጎስላቪያ እንደ ዩጎስላቪያነቷ በአገር ከስንት ዓመት በፊት የምናቃት አሁን እንደ አገር እንዳልሆነች ከዛ በኋላ የተፈጠሩትን ችግሮች በማስረዳት እንግዲህ መረዳት የትክክል ከሆነ አስተካክለው መልስ እንዲሰጡኝ ነው ያስረዱበትን ሁኔታ አዳመጥኩበት ጊዜ አለ። በሌላ በኩል ደግሞ የኢትዮጵያም ሁኔታ አገር እንደ አገር ካልሆነች የኩዌትን ጥያቄ በማንሳት የናይጄሪያን ሁኔታ በዛ ነው እንግዲህ እንኳን ያን ያክልም አውቀው አይደለም ታሪኩን ያነበብኩት እሱንም በመጥቀስ የተናገሩበት ሁኔታና አሁንም የኢትዮጵያ ሁኔታ አይሰራ በለው በሌላ በኩል ግን ሊሰራ የሚችልበትም ሁኔታ አለ ብለው የተናገሩበት አለ። ያ ለኔ በጣም ግልጽ አልሆነልኝም። የናይጄሪያውን ሁኔታ አንደርስታንድ ሳደርግ፣ የኩዌቱን ሁኔታ አንደርስታንድ ሳደርግ፣ ዩጎስላቪያ እንደ አገር እንደሌለች የተናገሩትም እኔ ጭንቅላቴ በሚፈቅድበትና አንደርስታንድ በማድረግበት ሁኔታ የተፈጠረ ስለሆነ ስለማቅ አሁን ኤትኒክስ ፖለቲክስ ኢትዮጵያ ውስጥ ምናልባት ሊሰራ ይችላል ኤትኒክ ፌዴራሊዝም ሊሰራ ይችላል ብለው ሲናገሩ የታንም ችግር ስለነበረ ታለፈ። በመጨረሻ ላይ ከኢትዮጵያ ሁኔታ አኳያ ልናገር እፈልጋለሁ ብለው ጥያቄ ጠየቁ። የታም ጉዳይ ስለሆነ ያንንም በጣም ኮላብሬት አድርጉ ጊዜው አለፈና እኔም ሳልማርበት ሌሎችም አድማጮች ያዳመጡ ካሉ ሳያረዱት አልፏልና ያንን ሁኔታ ከነዚህ ቀደም ብዬ ኢትዮጵያን ሳይመለከት ሌሎች የኢትዮጵያንም ሁኔታ አያይዘው ሊሰራ የሚችለው ከምንድን ነው? እንደ ድሮው እንደ ክፍለ ሀገር ጎጃም፣ ከፋ፣ ወለጋ፣ ኢልባቦር፣ ወረበር 14 ጠቅላይ ግዛቶች የምንላቸውን ከዛ አኳያ ነው ወይስ እንዴት ነው? ምናልባት ይህም አዲስ ራዕይ ሊሆን ይችላል። ኢስላም መፈተን ይኖርባታልና አተረጓጎሜ ትክክለኛ ከሆነ በዛ ደረጃ አተረጓጎሜና አመለካከቴ እንዳዳመጥኮ ትክክለኛ ከሆነ አርመው ትምህርቶን ቢሰጡን እሰየው። ታንክ ዩ።
ልመልስ?
አዎ ይቀጥሉ።
ኦኬ። ለማለት የምፈርኩት አለፈው እንግዲህ በቃ በደንብ አላስረዳሁም ማለት ነው። ግን የኢትዮጵያ ህገ መንግስት አሁንም ቅድም እንደተናገርኩት የኢትዮጵያን ህልውና አጥፍቶታል ብዬ ነው ማምነው። ይሄ ደግሞ የእምነት ጉዳይ ሳይሆን ራሱ ህገ መንግስቱ የሚናገራቸውን አንቀጾችና የፈጠረውን የአስተዳደር መዋቅር ተመርኩዤ ነው። ለሁላችሁም ግልጽ እንደሆነው የኢትዮጵያ ህገ መንግስት ወይም የወያኔ ህገ መንግስት የሚነሳው ህዝቦች ወይም ብሔር ብሔረሰቦች ህዝቦች ከሚል አነጋገር ነው። ህገ መንግስቱን የጻፉት ያወጡት የኢትዮጵያ ብሔሮች ብሔረሰቦች ህዝቦች ናቸው። እንደዚሁም በዚህ በአንቀጽ 8 በሚባለው እንደጻፉት የኢትዮጵያ ብሔሮች ብሔረሰቦች ህዝቦች የኢትዮጵያ ሉዓላዊ ስልጣን ባለቤቶች ናቸው ይላል። ይህንንም በማለቱ እስከ መገንጠል ድረስ መብት አላቸው ብሎ ደግሞ ቀጥሎ ደንግጓል። ከዛም በስራ ላይ ሲያውለው ይህንን ጽንሰ ሀሳብ የጎሳ ክልሎችን የፌዴራል ዩኒት አድርጎ ማዋቀሪያ ምርኩዞች አድርጎ ተጠቅሞበታል። ይህ በቀጥታ ከሶቪየት ህብረት አወቃቀር ከዩጎዝላቪያ አወቃቀር የተወረሰ ነው። ይሄ አንድና ሁለት የለውም። ከኢትዮጵያ የግራው ንቅናቄ አስተሳሰብ የመነጨ ሐሳብ ነው። ይሄን የግራ ንቅናቄ ሐሳብ በሌላም ጊዜ በሌላ ቦታ በምን ጥናት ላይ ተመስርቶ ነው መጀመሪያ እንዲህ አይነት ሐሳብ የመነጨው በሚል ነቀፌታ አቅርቤያለሁ። የአባ 25ኛ ዓመት በዓሉን ባከበረበት በሎስ አንጀለስ ላይ ጥናት አልነበረም። እንዲሁ ዝም ብሎ ከሶቪየት ህብረት ታሪክ እና ኤክስፒሪየንስ የተቀዳ ሐሳብ ነው። ግን ለኢትዮጵያ የሚስማማበት መንገድ እንዳለ እንደሌለ ጥናት አልነበረም። ይህ የሆነበት እንደሚመስለኝ ከኤክስፒሪየንስ ጉድለት ነው። ኢትዮጵያን ለማፈራረስ ከሚል አይመስለኝም። ነገር ግን ኤክስፒሪየንስ ከማጣት የተነሳ እንዲሁ ዝም ብሎ ተቀድቷል። ተቀድቶ ግን ይሄን ጠንቅ አምጥቶብናል። የብሔር ነጻነት፣ የብሔሮች እስከ መገንጠል መብት እያልን በአንድ አፋችን በሌላ አፋችን የኢትዮጵያ አንድነት፣ ግዛታዊ አንድነት፣ የህዝብ አንድነት ብለን መናገር አንችልም። ተቃራኒ ያሉች ናቸው እና ህብረ ህዝብ ይሄንን አይቀበልም። ለምንድን ነው ታዲያ ፌዴሬሽን ኢትዮጵያ ሊሰራ የሚችልበት ሁኔታ ይኖራል? ናይጄሪያ፣ ዩጎስላቪያ ችግር ፈጥሯል ብለህ ነበር ላልከው፣ ቅድም እንዳልኩት ዩጎስላቪያ እና ሶቪየት ህብረት በይድረስ ይድረስ የተገጣጠሙ ሀገሮች ነበሩ። ከአንደኛው ዓለም ጦርነት በኋላ የተገጣጠሙ ሀገሮች ናቸው፣ በተለይ ዩጎስላቪያ፣ እንደዚሁም ሶቪየት ህብረት ራሱ። ኢትዮጵያ ግን ለረጅም ዘመናት ህዝቧ የተቆላለፈ በታሪክ ሂደት የተፈጠረች ሀገር እንጂ ኤሊት ከላይ ቁጭ ብለው ያገጣጠሟት በአይዲዮሎጂ መሰረት ያገጣጠሟት ሀገር አይደለችም። ስለዚህ መሬቱን ራሱን በጎሳ መለየት አይቻልም። በታሪካችን ሂደት ያ መሬት በጠቅላላ ኢትዮጵያ ውስጥ ያለው ህዝብ ባለቤትነቱ የዛ ህዝብ ነው እንጂ ይሄ መሬት ተከልሎ የኦሮሞ፣ ይሄ የአማራ፣ ይሄ የጉራጌ፣ ይሄ ትግሬ የሚል በታሪካችን ኑሮ አያውቅም። ኦሮሚያ የሚባል አልነበረም። አማራ የሚባል ግዛት አልነበረም። እርግጥ ትግራይ ይነስም ይብዛም አለ፣ ግን ቋንቋን ተከትሎ አልነበረም። መሪዎችን ተከትሎ ነው ያ የተፈጠረው። አሁን ኢትዮጵያ ውስጥ ታዲያ እንዴት ፌዴሬሽን ይሰራል ላልከኝ፣ የፌዴሬሽኑ አወቃቀር መመዘኛው ሌላ መሆን አለበት። ፌዴሬሽን አምንበታለሁ። የእኛ ድርጅትም ፌዴራል ዴሞክራሲያዊ ፓርቲ ነው ራሱን የሚለው። ሁሉም ነገር እንዳለፈው እንደ አጼው ዘመን ወይንም እንደነ መንግስቱ ዘመን ሁሉም ነገር ከአዲስ አበባ መቆርቆር የለበትም፣ መንቆርቆር የለበትም ማለት ነው። ወደ ታች መውረድ የለበትም። እያንዳንዱ በየአካባቢው ያሉትን ችግሮች የህዝብ ማስተዳደርም ይሁን የፖለቲካ ስልጣንም መከፋፈል አለብን። ይሄን አምንበታለሁ። ግን የስልጣን መጠቀሚያው ክልል በዘር የተዋቀረ መሆን የለበትም። ቅድም እንዳልኩት ለኢኮኖሚ በሚያመችን መንገድ፣ በጂኦግራፊ አቀማመጥም በሚያመችን መንገድ፣ በታሪክ አመጣጥም እውን በሆነው መንገድ፣ ተቀባይነት ባለው መንገድ። ምክንያቱም በቀላሉ ብናገር ትግራይ ራሱ በታሪክ አመጣጥ ትግራይ የሚባል አካባቢ ነበር። ያንን መካድ አያስፈልግም። እንደዚሁም በጌ ምድርና ሰሜን የሚባል አካባቢ ነበር። ጎጃም፣ ወሎ፣ ሸዋ የሚባል ገሙጎፋ የሚባል ነበሩ። እነዚህን ልክ እንደ ቀድሞው እናቆያቸው ለማለት ሳይሆን አስፈላጊ ከሆነ አንዳንድ አጀስትመንት ማድረግ እንችላለን። ግን ያንን ስናደርግ የህዝብ ፈቃድን መመልከት አለብን። ለቅድም እንዳልኩት ለአስተዳደር ማመቸት አለማመቸቱን ማየት አለብን። አሁን ዳደረኩት ከሆነ ለምሳሌ መንዝ ውስጥ መንዝን እንዳጋጣሚ ስለማቀው ባይኔ አይቼ ከዛ ተራራ ላይ ያለውን አንስት አንድ ግለሰብ ጉዳይ ቢያጋጥመው እስከ ባህር ዳር ድረስ ሂድ ወይንም ራስ ደጀን ያለውን ባላገር ጉዳይ ቢያጋጥመው በማለት በይግባኝ በመሳሰሉት ነገሮች መምጣት ቢኖርበት እስከ ባህር ዳር ድረስ ሂድ ማለት ተገቢ አይደለም። የአስተዳደር ቅልጥፍና የለው ማለት የሚተዳደረው ህዝብና መሪዎቹ የሚቀመጡበት ከተማ ማለት ዲስታንሱ ማለት ርዝማኔው በጣም ረጅም ስለሚሆን ለአስተዳደር ቅልጡፍ አይደለም። ህዝቡም ሊቆጣጠር የምንፈልጋቸው መሪዎች ሊቆጣጠር አይችልም። ሩቅ ናቸው ያሉት፣ አያውቃቸውም። ስለዚህ ይህንን የመሳሰለውን አስተሳሰብ መመዘኛ ሚዛን ውስጥ በማስገባት የተዋቀረ ፌዴሬሽን እንዲፈጠር የኔ ምኞት ያንን ለማለት ነበር እንግዲህ በዛ ጊዜ የተናገርኩት እንጂ ናይጄሪያ እርግጥ ይህንን አድርገዋል። ናይጄሪያ የጎሳ በይበልጥ ከኢትዮጵያ ይልቅ የጎሳ ስሜት የከረረበት አገር ነበር። እነሱ ይህንን የጎሳ ስሜት በመፍራት ብሔራዊ ስሜት እንዲያድር ለማድረግ በመሞከር አንዱን ጎሳ ከሁለት ከሶስት ግዛት እየከለሉ እየለዩ መሀሉን መንግስት የመሀለኛውን መንግስት ለማጠናከር ሞክረዋል። እነሱ የወሰዱት ዘዴ ይሄ ነው። እኔ ደግሞ ቅድም ያቀረብኩት እሱ ሊመሳሰል ይችላል፣ ግን መመዘኛዎችን ጨምር ያለው ይሄ የመጨረሻው ብሉ ፕሪንት አይደለም። እኔ የምለው ብሉ ፕሪንት ሊሆን አይችልም። ከኔም የተሻለ ለችግሩ ቅርበት ያላቸው ሰዎች፣ እውቀት ያላቸው እውቀት በታሪክም በሶሲዮሎጂም በመሳሰሉት ነገሮች በአስተዳደር በኢኮኖሚ ልማት ተመልክተው ሊያወጡት የሚችሉ ነው። ለምሳሌ ልናገርና የአዋሽን ወንዝ እንውሰድ። የአዋሽ ወንዝ የሚነሳው ሸዋ ክፍለ ሀገር ነው። ሄዶ የሚጠልቀው አፍደም ነው መሰል የሚባለው ወደ ጅቡቲ ድንበር ላይ ነው። እዛ ከኢትዮጵያ ድንበር ላይ ይጠፋል ያ ውሃ። አሁን አፋር የሚባል ግዛት ተፈጥሯል። ወደፊት የመገንጠል መብትም እስካለ ድረስ በዚህ ህገ መንግስት የጎሳዊነት ቤትም እንደዚህ የገነነ ከሆነ ሸዋ ውስጥ ያለው አስተዳደር ያለውን ውሃ ሁሉ ቦይ እየቀደደ በሚፈልገው መንገድ ድልድይ ማለት ዳም እየፈጠረ ቢጠቀምበትና ለአፋር የሚሄደው ውሃ ቢቀንስ የአፋር ህዝብ ይጎዳል ማለት ነው። ይህ የክልል አስተዳደር የሚያመጣው ጠንቅ ምንድን ነው? በእኔ ክልል ውስጥ ያለው ሀብት ሁሉ የእኔ ነው የማለት ስሜት ነው የሚያመጣው። ለዚህ ነው የኢኮኖሚ እድገትን በሚዛን ውስጥ ባስገባ ምለው የሚከለሉት የአስተዳደር ክፍሎች በኢኮኖሚ ራሳቸውንስ ይችላሉ ወይ? ከሌላው ከጎረቤት ግዛት ጋር የሚኖራቸው ግንኙነት ምን ይሆናል የሚለውን ሁሉ በማዛመድ ነው መሆን ያለበት እንጂ እንዲያው ዝም ብሎ ቋንቋ አንድ አይነት ቋንቋ ተናግሯል በሚል ብቻ አንዱን አካባቢ አንተ የራስህ አስተዳደር ይኖርሃል ማለት ቅድም ካልኩት ከሶቪየት ህብረትና ከዩጎዝላቪያ የተወረሰ ጥናት የሌለው ታሪክም ድጋፍ የሌለው አስተሳሰብ ነው ለማለት ነው።
እሺ፣ እግዚአብሔር ይስጥልኝ ዶክተር አለም አመንተ። የሚቀጥለውን ጥያቄ ደግሞ አስቻለው ያቀርባል። ከዛ ጥያቄ በፊት ለዶክተር አለም አንድ ጥያቄ ከአስቻለው ጋር አብረው እንዲመልሱልኝ የምፈልገው ድርጅቶ ወይም ህብረ ህዝብ ድረገጽ ካለው ወይም በአጠቃላይ ህብረ ህዝብን የሚመለከቱ ነገሮችን ታዳሚዎች ለማግኘት ቢፈልጉ እንደነዚህ አይነት ማቴሪያሎችን ከየት ሊያገኙ ይችላሉ? የሚቀጥለውን ጥያቄ አስቻለው ከዚሁ ጋር አብረው ሊመልሱልኝ ይችላሉ? እግዚአብሔር ይስጥልኝ።
እሺ፣ አመሰግናለሁ አቶ ጠናስትልን ዶክተር አለማንተ። እንግዲህ የኔ ጥያቄ ምንም እንኳን አሁን ከዚህ ቀደም የነበረው ጥያቄ መሰረታዊና አሁን በሀገራችን ሁኔታ ካሉት ድርጅቶች አንጻር የሚያነጋግርም ቢሆን ልክ ቅድም እንዳሉት ጥናት ሳይደረግ የሚለው ነገር ምናልባት ትክክለኛ ኖት፣ ወደፊት ሌላ መድረክ ተሰጥቶት ብንወያይ ደስ ይለኛል። ራሱ ይሄ ሴሴሽን የሚለውም ሁኔታ ትንሽ በሬ በኩል አሁን ኮንፊውዝ እያደረገኝ ነው። ኢቭን በግራም አመለካከት ደረጃ እውን በጊዜው የነበሩ ይህንን ጽንሰ ሀሳብ የፈጠሩት ሰዎች ዓለም አቀፋዊ ነን እያሉ ያንን በትክክለኛ መንገድ ያራምዱት ነበር ወይ ፈልጉት ነበር ወይስ ደግሞ የነበረውን መንግስት ለማኮሰስ መጠቀሚያ ወይም ሰውን ለማሰባሰብ ያደረጉት ዘዴ ነው የሚልም ነገሮች ኖሮ ይችላሉ። ኤኒዌይ የኔ ጥያቄ አሁን ባለው ሁኔታ ነው። እንግዲህ መሰረታዊ አጀንዳችን በአሁኑ ሰዓት ተጨባጭ ሁኔታ ምን ይመስላል፣ ምንስ መደረግ አለበት ነው። እንግዲህ እርስዎ የህብረቱ አባል ድርጅቶ የህብረቱ አባል ድርጅት ነው። ህብረት ደግሞ የ13 ወይም የ14 ድርጅቶች ስብስብ ነው። ያንን ደግሞ ትክክለኛ መሆኑን በተለያየ ጊዜ ይሄ መድረክ አመራሮችን እያመጣ ከተለያዩ ድርጅቶች ያሳየው ነገር ነው። ይህ ሆኖ ያለ ለምንድን ነው ህብረት ወደፊት ሊራመድና ትግሉን በተለይ በአሁኑ ሰዓት ትግሉን ሊመራ ያልቻለበት የ14 የብሔርም ህብረ ብሔርም የሆኑ ድርጅቶች የተሰባሰቡበት እንደ እርሶ አይነት ዳይናሚክ እና ነገሮችን ከተለያየ መንገድ ሊያመጣ ሊያሳይ የሚችል መሪ ያለን? ምክንያቱም ህብረተሰቡን ከዚህ ቀደም ተነስቶ በነበረው ሶኮልድ ኤፍዲ ሀለ ሀመሰ ብለው ህብረተሰቡ በደንብ እንድረዳው ካደረጉ ውድ ኢትዮጵያዊ አንዱ እርሶ እያሉ ህብረቱ ትግሉንም ለመምራት ያልቻለበት ሊንቀሳቀስ ያልቻለበት ምክንያት በእርሶ አመለካከት ምን ይመስሎታል? አመሰግናለሁ።
ይሄ መቼም አቶ አስቻለው አንተም የምታውቀው ነገር ነው። እኔም ለመመለስ በጣም የሚከብደኝ ነገር ነው እውነት ለመናገር። ምክንያቱም በዚህ በግንቦት በተደረገው ምርጫ ማለቴ ነው፣ ህብረትም ይሁን ቅንጅት፣ እንዲያውም ከቅንጅት በፊት ህብረት ነው ብዙ አስተዋጽኦ ያደረገው በዛ ምርጫ ሳካት ማለት። ወደ ዝርዝሩ አልገባም፣ ግን ህብረት ካለው መንግስት ጋር በልዩ ልዩ ደረጃ መጀመሪያ ህብረቱን ፈጥሮ ያው መያድም ነበረበት እና ከዛ ለምርጫ ራሱን እንዲያዘጋጅ እና አመቺ ሁኔታዎችን ለሁሉም ድርጅቶች እንዲፈጠሩ ግፊት በማድረግ አንዳንድ ኮሚኒኬሽኖች ተደርገው ከዛም በላይ ከተገኙት ድሎች በላይ ሊገኝ ሲችል በአንዳንድ ግለሰቦች ወይንም ድርጅቶች ምክንያት ያው የታሰበው ሁሉ ሳይሆን ቀርቷል። ለዚህ ህብረት ትልቅ አስተዋጽኦ አድርጓል። ለምን ተዳከመ ለምትለው፣ አሁን ህብረት ብቻ አይደለም፣ ሌሎችም ተመሳሳይ ትግሎች የተዳከሙበት ሁኔታ ነው ያለው። ጊዜያዊ ማለት ነው። ጊዜያዊ የበላይነትን የያዘው በአሁኑ ጊዜ ያለው መንግስት ነው፣ ግን ጊዜያዊ ነው የሚመስለኝ። ምክንያቱም የህዝቡ ትግል እንደቀጠለ ነው። መንግስትና ህዝብ ፍጹም ተለያይተዋል። ቀድሞ ያልነበረ ከሜይ ኤሌክሽን በፊት ያልነበረ ነገር ቢኖር የውጭ ደጋፊ መንግስታትም ሁሉ በአሁኑ ጊዜ ወያኔን እርግጥ ይደግፉታል፣ ነገር ግን በሙሉ ልብነት አይደለም። ያ ቀድሞ የዴሞክራሲ ማለት አካሄጅ መሪዎች እየተባሉ ይጠሩ የነበሩት እነ መለስ በአሁኑ ጊዜ እንደዛ አይደለም ይጠሩት በእነዚሁ በራሳቸው በኢንተርናሽናል ኮሚኒቲ በሚባለው ማለት ነው። ስለዚህ ይሄም ያዳክመዋል። ሶስተኛ ራሱ የመንግስትም አሁን አንዳንድ በሚወስዳቸው እርምጃዎች የጦር መኮንኖችን ምኖችን በማባረር የቀረው በአንድነት የቀረው የስልጣኑ መዋቅር የሆነው ኢንስቲቱሽንም ጦር ሰራዊቱ ማለት ነው ከውስጡ የመፍረክረክ ሁኔታ እየታየበት ይመስላል። ግን ህብረትን አንዱ ያዳከመው የካህዲዎች ጉዳይ ነው። ካህዲዎችን እናንተ ታውቋቸዋላችሁ። አብረው ሲፈሩ ቆይተው በህዝብ እንዲመረጡ ህብረቱ ትልቅ አስተዋጽኦ አድርጎ በገንዘብም በሞራልም በፖለቲካ ድጋፍም ካደረገ በኋላ እነዛ ሰዎች ፓርላማ መግባታቸው እና እኛን ህብረቱን መክፈላቸው አዳክሞታል። የሚያሳዝነው በሌላውም ድርጅት ቢሆን ተመሳሳይ ሁኔታ ተፈጥሮ አሁን የትግሉ ሁኔታ ካለበት ቦታ ላይ ይገኛል። እኔ እንደሚመስለኝ ከአሁን በኋላ ለመቀጠል ምን ያስፈልጋል ወደሚለው ለመሄድ ነው የምፈልገው። በአንደኛ ደረጃ የውስጡን ትግል በህቡም ሊሆን ይችላል፣ መለስተኛ ህቡ ሊሆን ይችላል፣ አንዳንዴም በይፋ ሊሆን ይችላል። ውስጥ ካሉት የትግል ድርጅቶች ጋር ህብረቱ ስላሉ አባሎች ስላሉት ውስጥ ሀገር ውስጥ ያሉ ከእነሱ ጋር ያለውን ትግል እዚህ ውጭ ያለውም የበለጠ ማቀናበር ማስተባበር ያስፈልጋል። ሁለተኛ ድርጅቶች በስተዋል፣ ብዙ ድርጅት አለ። እነዚህን ድርጅቶች ሁሉ ጨፍልቆ ወደ አንድነት የሚመጡበትን መንገድ መሻት የሚያስፈልግ ይመስለኛል። ይህንን በጣም የማምንበት ድርጅቴም የሚያምንበት ነገር ነው። ይኸው ምንድን ነው? ቀድሞም እኛ ስንጀምር ህብረ ህዝብ ብለን እንደ ሌሎች ድርጅቶች ድርጅት ብለን ራሳችን ለማኩራራት ሳይሆን በድልድይነት በልዩ ልዩ ድርጅቶች መካከል ሀሳብ በመስጠት ድልድይ ሆነን በአስታራቂነት ሁሉ ለመስራት ነበር የጀመርነው። ሁለተኛ በእነዚያ ቅድም በጠቀስኳቸው ታዋቂ ድርጅቶች ውስጥ ያልገቡ ወይም ለመግባት የማይፈልጉ እኛ ጋ ቀርበው እኛ ደግሞ ስንጠናከር የበለጠ ተሰሚነት የድልድይነት ሮላችንን የበለጠ ያጠነክርልናል በሚል ስሜት ነው። አሁን ኢትዮጵያ ውስጥ ከባድ አደጋ አለ። ኢትዮጵያ ከባድ አደጋ አለባት። ጠላቶቿ ዙሪያውን ከበዋል። በሶማሊያ ያለው ነገር እንደ ቀላል የሚባል አይደለም። ልክ በ1977 ዓመተ ምህረት በፈረንጆች አቆጣጠር የተደረገው አይነት እንቅስቃሴ በሶማሌ በኩል አሁንም በአንዳንድ ኢትዮጵያን በሚጠሉ የእስላም አክራሪ ሀገሮች ወይንም እንቅስቃሴዎች ላይክ እንደ ሄዝቦላ ያለው እነዚህ ሁሉ እየሰረጉ ስለሆነ እና ኤርትራ ሁሉ እየሰረጉ ስለሆነ እነዚህ ደግሞ ለኢትዮጵያ ምንም በጎ ነገር ስለማይመኙ አንደኛ፣ ሁለተኛ ራሳችን ኢትዮጵያኖች ተከፋፍለናል። በሃይማኖት በዘር እየተከፋፈልን ነው። ይሄ ደግሞ ውስጡን ያዳክማል። ሁልጊዜ ውስጡ ሲዳከም ከውጭ ደግሞ ጠላት ሲመጣ ምን አይነት አገር ሊኖር ይችላል? ማን ነው የሚጠብቀው? ይህን ተገንዝበን በድርጅትም ትንሹም ትልቁም በየፊናው ከሚንቀሳቀስ ይልቅ በህብረት መንቀሳቀሱ ጥሩ ነገር ነው። ግን አሁን ካለው አደጋ ጋር ስመለከት ከህብረት የዘለለ የመዋሃድ አላማ ቢኖር የበለጠ ጥሩ ነው እላለሁ። ናሽናል ሙቭመንት መኖር አለበት። መሰረታዊ የሆኑ ነገሮችን ብቻ ይዞ የሚታገል ናሽናል ሙቭመንት ያስፈልጋል። መሰረታዊ ነገሮች የሀገር አንድነትን ማስጠበቅ፣ የህዝብ አንድነትን ማስጠበቅ፣ የግለሰብን መብት ማስጠበቅ፣ ያለውን አደጋ መከላከል እና በኢንደ ፕሮሰስ ደግሞ ይሄ ያለው መንግስት እሺ ካለ ወደ ጠረጴዛ ዙሪያ እንዲመጣ እንዲፈቅድ ሌሎችን ድርጅቶች በትክክለኛ መንገድ እንዲሳተፉ በሀገራቸው ፖለቲካ መደራደር፣ የማይፈልግ የማይችል ከሆነ ደግሞ በተገኘው ዘዴ ሁሉ ዘዴ ሳንመርጥ ናሽናል ሙቭመንት ፈጥረን ይሄንን መንግስት ከስልጣን ማውረድ በሚል ማሰብ አለብን። እኔ እንደሚመስለኝ ፖለቲካ ወይም የፖለቲካ ድርጅት ቦታ የሚኖረው አገር ሲኖር ብቻ ነው። በሌላ አገር ፖለቲካ ድርጅት መብዛት ቀርቶ አንድም የፖለቲካ ድርጅት አስፈላጊ አይደለም። መጀመሪያ አገር መቆም አለበት። መጀመሪያ ሰላም መኖር አለበት። የህዝብ አንድነት መኖር አለበት። እነዚህ በሌሉበት ፖለቲካ ቅንጦት ስለሚሆን እኔ የሚመስለኝ መጀመሪያ የናሽናል ሙቭመንት የምንፈጥርበትን ሁኔታ ብናዘጋጅ። ህብረቱ አለ፣ እርግጥ ጥሩ ነው መኖሩ። ግን አሁን ተቀይዷል ብለኛል፣ ልክ ነው። አሁን ተዳክሟል። ነፍስ እንዲዘራበት ከተፈለገ አንድ ናሽናል አጀንዳ ሁላችንም ድርጅት ሳይሆን በእያንዳ በግሩፕም በግለሰብም ደረጃ የምንቀላቀልበት ናሽናል ሙቭመንት ሲቪክ ድርጅቶችን ተቃዋሚ ኃይሎችን አሳምነን ምናልባት ሁሉን አቀፍ የሆነ ጉባኤ ጠርተን ህብረቱን እንደ መነሻ አድርገን ወደ ናሽናል ሙቭመንት የምንዞርበትን መንገድ ኢትዮጵያዊ የሆነው ክፍል ማለት ነው። ኢትዮጵያዊ የሆነው ክፍል ይህን ማድረግ የሚገባው ይመስለኛል። ምናልባት እንደገና ነፍስ ለመዝራት ይሄ ብቻ መንገድ ይታየኛል። ከዚህ በተረፈ ያው ህብረቱ ሁሉን አቀፍ ትግል በበኩሌ ያንን ነው ማምነው። እና ለማድረግ ግን ሁሉን አቀፍ የመሰለ ትግል ለማድረግ ህብረቱ መዋቅር አይፈቅድም፣ አስቸጋሪ ነው። ምክንያቱም የተለያዩ ድርጅቶች ስላሉ አንዳንዱ የትግል ዘዴ ለነሱ አይበጃቸውም። ለዚህም ነው እንግዲህ የናሽናል ሙቭመንት ያስፈልጋል የምለው። ይህ አንድ መነሻ ሀሳብ ሊሆን ይችላል። አገን ይሄ ብሉፕሪንት አይደለም፣ ግን አንድ መንደርደሪያ ሀሳብ ነው። ሌሎች ደግሞ በዚህ ላይ ሊጨምሩበት ይችላሉ፣ ሊያስተካክሉት ይችላሉ። ግን አንድ እንትን ሪፕል መፍጠር አለብን፣ አንድ እንቅስቃሴ መፍጠር አለብን። አሁን ሰው ተስፋ እየቆረጠ ነው። ያለውን መንግስት ስራ አልፈታም፣ በገንዘብ ሆዳሞችን እየገዛና ልዩነቶች በልዩ ልዩ ቦታ እየፈጠረ እያዝለከለከን ነው ያለው እና መሰባሰብ አለብን የሚል ነው የኔ መልእክት።
እሺ፣ እግዚአብሔር ይስጥልኝ። የሚቀጥለውን ጥያቄ ምስማር ለወንድሞች እህቶች ለማሳሰብ አሁን ሰዓቱ 3:30 እየተቃረበ ነው። ግማሽ ሰዓት ብቻ ነው የሚቀረን እና አሁን ምስማር ቀጥል።
ታንኪ ዋን ሰውየው፣ እኔ እንኳን አስቻለ ወንድሜ ጥያቄውን ጠይቆታል። ግን አሁን ደግሞ ከፕሮፌሰር ስሰማ ደግሞ ትንሽ ከእሳቸውም አካባቢ ያው የተስፋ የድክመትና ድክመት አለ እዚያ አካባቢ ብለው ሲናገሩ ተስፋ የመቁረጥም ይታይብኛል። በመሰረቱ በዚህ በዲያስፖራ ውስጥ የምኖረውን ኢትዮጵያኖች የከፋፈለ ኃይል አለ፣ ኤፍዲ የሚባል ኃይል አለ። ኤፍዲን የማንቀበል ሰዎች አለን። ኤፍዲ ከሻቢያ ጋር ከጠላቶቻችን ጋር የሚሰራ ኦኤልኤፍ ወዴት እንደሚሄድ እያወቅን አብረን ለመስራትና አሁን እርስዎ ቅድም እንዳሉት አንድ አገር አቀፍ የሆነ ስብሰባ ኮንፈረንስ ያስፈልጋል እንዳል እንደዛ እንኳን እንዳንገባ ከፍተኛ ሽኩቻ እየፈጠረ ነው። እና ከላይ ያለው የህብረቱ አካባቢ ህብረቱ አካባቢ እስካሁን ድረስ አቻለው ሲጠይቅ የሰራው ስራ ምን እንደሆነም እርስዎም ግልጽ ሆነው አልነገሩንም። ምን እንደሚደረግም ዘስ ኢንዲቪጁዋሎች ጦር ነው የሚታየው። ድርጅቶች ካልተቀላቀሉበትና ካላገዙ ወዴት እንደምንሄድም አላውቅም። ኤኒዌይ ከሞላ ጎደል ተመልሶልኛል። እኔም ብዙ ማይኩ መያዝም አልፈልግም። አመሰግናለሁ አቶ ሰውዬ።
እሺ የሚከተለውን ጥያቄ እንግዲህ አብረ ያቀጥል።
እሺ አስተው ይው ተናይተልኝ ዶክተር አለማንተ እዚህ ክፍል መጥተው ሀሳቡን ማካፍሎን እና ማስተማሮን በጣም ደስ ይለኛል፣ ክብርም ይሰማኛል። እንግዲህ አስዳለው የጠየቀው በጣም መሰረታዊ የሆነ ጥያቄ ነው። አብዛኛዎቻችን ኢትዮጵያውያን የምንጠይቀው ጥያቄ ነው። በአሁኑ ሰዓት አንድ ወጥ የሆነ የፖለቲካ ድርጅት፣ ብቃት ያለው የፖለቲካ ድርጅት የኢትዮጵያን ትግል መምራት ያልቻለበት ሁኔታ ነው ያለው በኢትዮጵያ የችግራችን እና በግልጽ የተቀመጠ። በአሁኑ ሰዓት ደግሞ ህብረት ነው እንደ ድርጅት ቁሞ ያለው። ቅድም አስቻለው እንዳለው በግለሰብ ብቃትም ይሁን ድርጅታው ብቃት ያላቸው በህብረት ውስጥ አሉና ይሄ ድርጅት አሁንም ኃላፊነቱን ለመወጣት ያልቻለበት ምክንያቶቹ ሊገቡን አልቻሉም እና አሁንም ግልጽ ማድረግ ያለበት ህብረቱ በኢትዮጵያ ህዝብ ብዙ ጊዜ ጥሪ ያቀርባል፣ እንተባበር ይላል። ሆኖም ግን እስከ መቼ ነው ይህ ድርጅት ይህንን ሁሉ ጥሪ በየጊዜው የሚያቀርበው? ባለው አቅም ትግሉን አገር ቤት ውስጥ አስገብቶ መታገል አይችልም ወይ? በእርግጥ አገር ውስጥ ስራዎች እንደሚሰራ አሁንም ነግረውናል፣ ከአሁን በፊትም አውቃለሁኝ። ግን ይፋዊ የሆነ ተግባራዊ የሆነ እንቅስቃሴዎች በህብረቱ ስም ወይም በትግሉ ስም አይታዩም እና አሁን እሱ የሰጡን መልስ ፍጹም አጥጋቢም ሊሆን የማይችልበት ሁኔታዎች መልስ ነው ብዬ ነው እንትን የማየው። ኃላፊነቱን መውሰድ አቃተው ወይ ህብረት? ወይም እኔ ነኝ በአሁኑ ሰዓት ኢትዮጵያዊ ድርጅት ያለሁት? በእርግጥ ቅንጅት አለ፣ ግን ቅንጅት ካለው ችግር አንጻር ነው ይህንን የምለው ያለሁት እና ጊዜያውም ቢሆን ቅንጅት ራሱን ችሎ በድርጅታዊ መዋቅር ተዋቅሮ እንደገና ኢትዮጵያን ትግሌ ነው ብሎ ትግሉን እስከሚቀጥል ድረስ ይህ ህብረት ግንባር ቀደምትነቱን ወስዶ ትግሉ ማራመድ አይችልም ወይ? የሚያስቸግረው ነገር አለ ወይ? እኔ ነኝ አሁን ትግል መምራት ያለብኝ ብሎ በይፋ መግለጽ አይችልም ወይ? ምን አይነት ችግር ሊያስከትል ይችላል እንደዛ ብሎ እንትን ቢያቀርብ? ሌላው ምንድን ነው፣ በአሁኑ ሰዓት በምስራቅ ኢትዮጵያ አንድ ችግር አለ። ኢትዮጵያውያንም በዛ አካባቢ በዲያስፖራ በተለይ ያለን እየተነጋገርንበት ነው እና አሁን ወያኔ የሚወስደውን አቋም ወይም ወስዶት ያለው አቋም በምን መልክ አይቷል? ኢትዮጵያውያን እኛም ደግሞ ያንን ምክንያቱም ለትልቅ ችግር ነው ማየው ለራሴ የተፈጠሩ ችግሮችም አሉ። የክርስትና እምነት ተከታዮች እና ቤተክርስቲያናቸውን ተቃጥሎ ህይወታቸውም አልፏል። ይሄ ችግር የወያኔ ችግር ነው መሰረታዊ በዛ ብንመለከተውም፣ ግን ማን ያንን ጉድ ክፋት በደል እንደሰራ ፍጹም የሆነ እውቀት የለንም እና ይህንን ነገር በምን መልክ ነው ኢትዮጵያውያን ማየት ያለባቸው? ምን ያህልስ አጣዳፊ ሁኔታ ነው ቅድሚያ የምንሰጥበት? ሰጥተን ማየት መነጋገር አለብን ወይ በዚህ ችግር? እና ይህንን ነው ያለኝ ጥያቄ። አመሰግናለሁ ዶክተር እንደገና።
እሺ ጥሩ ነው። ለጥያቄው አንዱ ህብረትን እንደገና ማንቀሳቀስ ስለሚለው ነው። እሱን ያው ደጋግሜ ብያለሁ። አንዱ ማንቀሳቀሻ መንገድ ሊሆን የሚችለው ቅድም ያልኩት ያሉትን ድርጅቶች ጠርቶ አጀንዳ ጽፎ ናሽናል የሆነ አጀንዳ ማለት ነው ጽፎ ምናልባት ድርጅቶች የየራሳቸውን ህልውና ትተው ናሽናሊስት የሆነ ሙቭመንት ውስጥ በአንድ መልኩ ሁሉም የሚጠቃለልበት እንዲሆን ፈቃደኞች ናቸው አይደሉም? እኔ መመለስ አልችልም፣ ግን እኔ የሚታየኝ እይታ አንዱ መፍትሄ ለኢትዮጵያ መሰረታዊ ችግር በአሁኑ ጊዜ ይሄ ነው። የሚል አስተሳሰብ አለኝ። ምክንያቱም ይሄን ያለውን መንግስት ወደ ጠረጴዛ ዙሪያም ለማምጣት ይሁን ለማስወገድ በኃይል በተለያዩ መንገዶች ለማስወገድ የሁላችን በአንድ አቅጣጫ የመጓዝ ሁኔታ መሟላት አለበት። ህብረት ሆኖ የምንፈልጋቸውን የትግል አይነቶች ሁሉ እንደ ልባችን ማድረግ አይቻልም። ምክንያቱም አንዱ ወደ አንድ በኩል ሲስብ ሌላ ወደ ሌላ መሳብ ነው የሚፈልገው። አንዱ በሀገር ውስጥ በህጋዊነት መንቀሳቀስ ነኝ የሚል ነው፣ አንደኛው ደግሞ በህጋዊ መንገድ እንዲቀሳቀስ መብቱ የተወሰደበት ነው። ስለዚህ በህጋዊነት እንቀሳቀሳለሁ የሚለው አንድ የትግል ዘዴ ከተመረጠ በኋላ በዛ መስማማት አይፈልግም፣ ምክንያቱም እኔም ያስጠይቀኛል ይላል። ስለዚህ እንደዚህ አይነት መዋቅር ባለበት ሁኔታ የተለያዩ የትግል ዘዴዎች ተጠቅሞ በአንድ ልብ በአንድ አሰራር ህዝባችን ሁሉ አስተቃቅፈን መቀጠል አይቻልም። ለዚህ ነው እኔ ኢትዮጵያን ለማዳን በሚል ይሄ አሁን ያነሳውን ሃይማኖቱም ይሁን በጎሳ ዙሪያም ይሁን እነሱን ችግሮች በኢትዮጵያዊነት ቀይረን በዛ አጀንዳ ላይ እንድንታገል መሆን አለብን የምለው። በዚህ በምስራቅ በኩል አለ ለምትለው ችግር ምንድን ነው አስተያየት ላልከው፣ እኔ በቀላል መወስለው ችግር አይደለም። ወያኔ መንግስት ላይ ስለተቀመጠ ብቻ የመጣውን አደጋ አቃለን ማየት ተገቢ አይመስለኝም፣ ስህተት ነው። ምክንያቱም እኛ የሀገራችን ህልውና በማናቸውም ጊዜ መጠበቋን የምንፈልግ ሰዎች ነን ብዙዎቻችን። ስለዚህ መንግስቶች ይቀያየራሉ፣ አገር ግን አትቀየርም። አንድ ናት፣ ምንጊዜም ያን ሆና ነው የምትቆየው። ስለዚህ ጠባችን ከመንግስት ጋር እንጂ ከሀገር ጋር ስላይደለ በሀገራችን የመጡትን ሁሉ ጠላቶች እንደ ጠላት መቁጠርና በዛ ደረጃ መያዝ አለብን። ይሄ አሁን የመጣው ችግር የተለየ መልክ አለው፣ የተለየ መጥፎ መልክ አለው። እንዲያውም ዝም ብሎ አገር ቆርሶ የመውሰድ ምናምን ብቻ ሳይሆን ጠንቁ ከላይ እስከ ታች ኢትዮጵያን በዘር የሚያፋጅ አይነት አመጣጥ ስለሆነ፣ ምክንያቱም የውጭ እጅ ስላለበት ማለት ነው፣ የውጭ አክራሪዎች ስላሉበት ያን የአክራሪ ባህሪ አገራችን ለማዝመት ነው የተፈለገው እና ይሄ ለሁላችን ጠንቀኛ ስለሆነ በደንብ ማሰብ አለብን። ሶስተኛ የሃይማኖት ብጥብጦች በዛ ዙሪያ የመጡ የሚባሉት በዚህ ተሰማው ነገር ሁላችንም ሊያሳስበን የሚገባ ነው። እርግጥ ሁኔታው በምን አይነት በዚህ መልክ እንደቀጠለ ትክክለኛ መረጃ የለኝም። በምንም ምክንያት ሆነ በምንም ግን ይህ አይነቱ ክስተት በጣም አደገኛ ነው። ስለዚህ ኢትዮጵያውያኖች ሁሉ ስንነጋገር መጀመሪያ መረጃውን በትክክል ማግኘት መቻል አለብን። መረጃው ምንድን ነው? ምን ሆነ? በምን ምክንያት ነው እነዚህ ሰዎች ሕይወታቸውን ሊያጡ የበቁት? እነማን ናቸው ኃላፊነቱ ለዚህ ተጠያቂ የሚሆኑት? ያን በትክክል ለማረጋገጥ ለማወቅ መሞከር አለብን፣ ወደ ድምዳሜ ከመሄዳችን በፊት ማለት ነው። ነገር ግን እንደሚባለው መንግስትም ሆን ብሎ የፈጠረው የማበጣበጫ መንገድ ከሆነ እሱ ከታወቀ ለህዝባችን ይሄ የመንግስት ተንኮል ያለበት ነው በሚል ማስረዳት ይቻላል። መንግስትም ካልሆነ እና ሌሎች ጠባብ አስተያየት ያላቸው ሃይማኖት ያደረጉት ከሆነ እነኚህን ሰዎች ያለምንም ማመንታት መቃወም አለብን። በምንችለው መንገድ ሁሉ መታገል አለብን። ምክንያቱም የዚህ በሽታ ጠንቁ ብዙ የሚያፋልስ ስለሆነ ከጎሳው ይልቅ የኛው የበለጠ ከባድ ችግር ስለሆነ በአቋማችን ግልጽ መሆን አለብን። በሱ ማለት ግን ለጊዜው እኔ እንዴት እንደተነሳ ማን እንዳስነሳው ፋክትስ ኤንድ ፊገርስ ስለሌሉኝ በዚህ ላይ ከዚህ በላይ መተቸት አልችልም።
እሺ፣ የሚቀጥለውን ጥያቄ ደግሞ ንጉሴ።
ይሰማል ከሆነ አንዳንድ ስጡኝ።
እኔን ይሰማኛል?
ይሰማለሁ።
ያ ለእኔ ትሰማኛለሁ።
እሺ፣ አመሰግናለሁ። አቶ ዶክተር አለማንተ እንኳን እዚህ ተገኝተው ትምህርታዊ የሆነ መግለጫ ለመስጠት ለእኛም ጥሩ አስተያየት የምንገነዘብበት ነው የሆነው እና እናመሰግናለን። በበኩሌ አመሰግናለሁ። የእኔ ጥያቄ ድርጅት አመሰራረት ላይ መጀመሪያ በግለሰብ ተሳትፈን የእርስዎን ድርጅት በሚመለከት ሲናገሩ መጀመሪያ በግለሰብ ተሳትፈን በኋላ ግን የተለያዩ ድርጅቶች ውስጥ መግባት ያልፈለግን ሰዎች ለብቻችን አንድ ድርጅት ለማቋቋም ወይም ደግሞ በዛ ለመሰባሰብ ፈለግን ብለዋሉ። የእኔ ጥያቄ እንግዲህ የሚሆነው የዚህ አይነት ትሬንድ ወይ የዚህ አይነት አካሄድ በብዙ ጊዜ እየተደጋገመ እየታየ ነው እና ጥያቄ ምንድን ነው ያሉትን ድርጅቶች ውስጥ ገብቶ ለመሳተፍ ወይም ደግሞ ተሳትፎ ሙከራ ተደርጎ የማይቻልበት መንገድ ታይቶ ነው ወይስ ዝም ብሎ ሌላ አዲስ ድርጅት መፍጠሩ አስፈላጊነቱ ለምንድን ነው? ለምን ድርጅቶች ውስጥ ተገብቶ መጀመሪያ ሙከራ አልተደረገም የሚል ሀሳብ ነው ያለኝ። እና እንግዲህ በዚህ ላይ በሁለተኛ መልክ ደግሞ ላቀርበው የምችለው ናሽናል ሙቭመንት የሚል አስተያየት ሰጥተዋል አሁን ለወደፊቱ በሚመለከተው ጉዳይ ላይ እና ይሄ ደግሞ በምን አይነት መንገድ ነው ለዚህ ደግሞ አንድ ሌላ አዲስ ድርጅት ሊፈጠር ማለት ነው ወይስ እንዴት አድርጎ ነው ይሄ ናሽናል ሙቭመንት የተለያዩ ድርጅቶች በፈለጉት አይነት መንገድ ነው የሚሄዱት እና ይሄ ናሽናል ሙቭመንት የሚፈጥሩት በምን አይነት መንገድ ነው ይሄንን ሊያደርጉ የሚችሉት? ከዛ በተረፈ ግን እዚህ ላይ በጽሁፍ ያየሁት አንዳንድ ወንድሞቼ የህብረቱ ድክመት በሚለው ላይ ትንሽ በጣም ተስፋ የመቁረጥ መንፈስ የታየባቸው ሊኖሩ ስለሚችሉ አይ ቲንክ ድክመቱ ቀደም ብለው ገልጸውታል እርሶ። ምክንያቱም የህብረቱ አመራር የነበሩ ሰዎች ሄደው ፓርላማ በመግባታቸው ህብረቱን ሪሊ አሽመድምደውታል። ከዛ ተነስቶ እንደገና ወደፊት ለመሄድ ግን ስቲል ብዙ ድርጅት ያሉበት ድርጅት ስለሆነ ሪሊ ተስፋ የሚያስቆርጥ አይመስለኝም እና ብዙዎቻችን በረጋ መንፈስ ብንከታተል ጥሩ ነው። አመሰግናለሁ።
አሁን የጠየቀው ሁለቱም ጥሩ ጥያቄዎች ናቸው፣ ከባድ ጥያቄዎችም ናቸው። ከባድነታቸው ምንድን ነው? በተለይ ባሉት ድርጅቶች ገብቶ መታገል ለምን አይቻልም ለተባለው ብዙዎቻችን በዚህ ድርጅት በእኛ በህብረት ውስጥ ያለ ነው አንዳንድ የድርጅት ተሳትፎ በአንዳንድ ድርጅቶች የመሳተፍ ታሪክ የነበረን ነን። ነገር ግን በዛ በነበርንባቸው ድርጅቶች በተለያዩ ምክንያቶች ልዩነት፣ ቅሬታ ስለነበር ከነዛ ድርጅቶች ርቀን የምንገኝ ሰዎች ነን። ርቀን ስል በድርጅቱ ውስጥ ገብተን እንደማንሰራ ማለት ነው እንጂ በትግሉ መተባበር እንተባበራለን። እና ካሉት ድርጅቶች ጋር ለመግባት የሚያመቹ ሁኔታዎች መፈጠር አለባቸው። ያ ደግሞ እነዛ ሁኔታዎች ደግሞ እኛ መጠይቃቸው ሁኔታዎች እነዛ ድርጅቶች ሊቀበሉት ከሚችሉት በላይ ይሆናል። ስለዚህ ባጭሩ እነዛ ሁኔታዎች የሚሟሉ እስካልሆነ ድረስ በአንዳንድ መሰረታዊ ሀሳቦች አብረን እስከተስማማን ድረስ መተባበር ይቻላል። ግን ውስጥ ገብቶ የፓርቲ ግዴታ ተቀብሎ አብሮ ለመስራት እነዛ እኛ ደግሞ የምንፈልጋቸው ሁኔታዎች የማይሟሉ ስለሚሆን በዛ በኩል አብሮ መስራት ያስቸግራል ማለት ነው። ሁለተኛ ስለ ናሽናል ሙቭመንት እንዴት ይቋቋማል ላልከው፣ ይሄ እንግዲህ እኔ በጥሬው ለጊዜው በእይታ ደረጃ ብቻ የሚታየኝን ቪዥን ማለቴ ነው ማቅረቤ ነው። ዲቴሉ ብዙ ስራ ይጠይቃል፣ ተቃዋሚዎች ይኖሩታል። ይሄ ነገር ባይ ዘ ወይ አዲስ ሀሳብ አይደለም። የዛሬ 15 ዓመት ወያኔ ሲመጣ በዚህ አይነት እንቅስቃሴ ብንገባ ይሻላል የሚል ክፍል ነበር። በዛም ጊዜ ደግሞ ሌሎቹ ድርጅት ያላቸው የጠነከረ ድርጅቶች ያሏቸው ደግሞ ይሄንን መቀበል ተስኗቸዋል፣ አልፈለጉም። አሁንም እንደዚሁ ተመሳሳይ ነገር ሊኖራቸው ይችላል። ግን እኔ ለማስገንዘብ እንደው በዛሬ ዕለት የፈለግኩት ምንድን ነው፣ ምርጫ አለን። ምርጫው በእኔ በኩል በእኔ አስተያየት አንዱ በነበረው መንገድ ልዩ ልዩ ድርጅቶች ሆነን ህብረት ብለን እንዳሁኑ በምናየው መንገድ መቀጠል። ግን ይሄ ምርጫ ሀገር ውስጥ ለማድረግ ለሚታሰቡ ሁለገብ የትግል አይነቶች አመቺ አይደለም። አመቺ አለመሆኑን አይተነዋል ከዛሬ በፊት። አንዳንድ ከኛ መሀል ያሉ ድርጅቶች ለምሳሌ ምን ልበለው፣ ሰላማዊ ባልሆነ መንገድ ለመታገል ማን ነው የሚባሉት፣ ቤኒሻንጉል ከመሳሰሉ ድርጅቶች ጋር ሁሉ አጋርነት ፈጥረው የጀመሩ ነበሩ። ሌሎቹ ደግሞ የለም፣ እኛ በህጋዊ መንገድ ባለው መድረክ የምንታገል ስለሆነ ውስጥ እንገባ አንችልም ያሉ ነበሩ። ግን የህብረት አካሄድና አሁን የምለው አይነት የትግል አካሄድ ተጣጣሚ አይደሉም፣ አይጣጣሙም። ይህ አይነት የትግል መንገድ አንድ አይነት እዝ እና ሴንትራል ኮማንድ ከላይ እስከ ታች የተዋቀረ የተዋሃደ መሆን አለበት። ሁሉም በየፊናው የሚያቋቁመው አርሚ ሊሆን አይችልም። ያ ኢትዮጵያን ይበታተናል የበለጠውን፣ በተለይ የጎሳ ድርጅቶች ደግሞ ካሉበት ማለት ነው። ለዚህ ነው ናሽናል ሙቭመንት የምለው እኔ። እሱ ከሆነ አንድ ወጥ የሆነ እንትን ይኖራል። ቪዥን እንደዚህ አለኝ። ተፈጻሚነቱ በምን ሁኔታ ዲቴሉ በተመለከተ መነጋገር ያስፈልጋል። አሁን እኮ ታጋይ አልጠፋም። ሀገር ውስጥም ቢሆን ታጋይ ሞልቷል። ነገር ግን አመራር የሚሰጠው አንድ ወጥ የሆነ ያስፈልገዋል። ገንዘብም ብናዋጣ ማንኛውንም ነገር ብናዋጣ የምንሰደው ለአንድ እንቅስቃሴ ብቻ እስከሆነ ድረስ የኢትዮጵያ ሕዝብ አይኑን አያሽም፣ ወደ ኋላ አይልም፣ ይመጣል። ግን ለተለያዩ ድርጅቶች ማውጣት ሰልችቶታል። የተለያዩ ድርጅቶች ደግሞ አቅማቸው ውስን ነው። ይሄን ካልኩ በኋላ ሁላችንም በየበኩላችን ተመሳሳይ የትግል ዘዴዎች ለመከተል አላማ ይኖረናል። ግን ብናዋቀረው እና ብናስተባብረው የበለጠ ኢፌክቲቭ እንሆን ይሆናል የሚል እምነት አለኝ። ህዝቡን ያቀራርባል። በዚህ በውጭ ሀገር ያለውንም ህዝብ የበለጠ አንድ ያደርጋል። አብሮ መታገል ሲመጣ ደግሞ ያሉ ጥርጣሬዎች እንዲወገዱና ፍቅር በመካከላችን እንዲሰፍን ሊያደርግ ይችላል። በድርጅቶች ተለያይተን ዝም ብለን ህብረት ብቻ ብንል ግን ምናልባት አጥጋቢነቱ እንደዛኛው መንገድ ላይሆን ይችላል። ይሄን ካልኩ በኋላ አሁን ወንድሜ የተናገረውን እኔ መደገፍ ፈልጋለሁ። ይኸውም ህብረት ተዳክመዋል ምን ይባላል ያ ሊመስል ይችላል። ከዚህ የበለጠ መሰራት ይችል ይሆናል። ግን በመስራት ላይ ያሉ ደግሞ ወንድሞቻችንና እህቶቻችን እንዳሉ ማወቅ አለባቸው። እኔ ባይዘ ወይ የምኖረው ከዋሽንግተን ዲሲ ወደ 2:30 ርቄ ነው። በአመራርም ደረጃ የለሁም። አባል ነኝ እንትን የህብረት የአመራር አባል ማለት አስፈጻሚው ክፍል ውስጥ ግን አይደለሁም። እና ስለዚህ አንዳንዶች ጥያቄዎች ህብረቱን የሚመለከቱትን በተገቢው መልክ እኔ ሳላቀርባቸው ልቀር እችላለሁ የሚል ስጋት አለኝ። እና እነሱን መጠየቁ ይሻላል። እኔ የተናገርኩት ህብረ ህዝብን በሚመለከት የቀረብኩትንም በዛ ስሜት እንጂ የህብረቱን አመራር አሉ የታወቁ፣ እነሱን አቅርቦ ስለ ህብረቱ መጠየቅ የተቻለ ይመስለኛል።
አዎ፣ በጣም እግዚአብሔር ስጥልን። አሁንም ማሳሰብ የምፈልገው ወንድሞች፣ እህቶች፣ ዶክተር አለማንተ ገብረስላሴ በዛሬው ዕለት ለኢንተርቪው ወደዚህ ሲመጡ ህብረ ህዝብን በሚመለከት ኢትዮጵያን ፒፕል ፌዴራል ዲሞክራቲክ ዩኒቲ ፓርቲ የሚለውን ስለ ፕሮግራሙ፣ ስለ አሰራሩ እና አለፍ አለፍ ብለው ደግሞ ራእያቸውን ራሳቸው ከህብረት የሚጠብቁትን እኛም እንደምንጠይቀው ሁሉ እሳቸው ያላቸውን እያቀረቡ ያሉት ይህንኑ ጨብጠን ብናልፍ ጥሩ ነው። በእርግጥ ህብረትን የሚነኩ የሚመለከቱ ነገሮች በአመራር ደረጃ ያሉትን በምናመጣበት ጊዜ እንደነዚያን አይነት ጥያቄዎች ይቀርባሉ ብዬ አስባለሁ። በተረፈ አሁን ለማሳሰብ ያክል አንድ 8 ደቂቃ ያህል ነው የቀረን። ዶክተር አለማንተ ትንሽ ደቂቃዎች ጨምራለሁ ብለው ፈቃደኛ ካልሆኑ በስተቀረ 4 ሰዓት ላይ ነው የምናቆመው እና ጥያቄያችንም በዛው መጠር እንትን ብናረግ አሁን ለጊዜው ጥያቄውን ለበየዳ፣ ከዛ በኋላ ሻሀብ፣ ከዛ በኋላ አስቻለው። እግዜር ይስጥልኝ።
አመሰግናለሁ ዶክተር። እኔ በአጠቃላይ አስተያየት እንዲሰጡበት ነው የምፈልገው። ወደ ጥያቄ ልሄድና የጠራችሁት ግንባር አለ፣ ህብረቱ የጠራው ግንባር አለ። ግንባር ጠርታችኋል፣ የጥሪውን ውጤት አልነገራችሁንም። በአሁኑ ሰዓት በየቦታው እንቅስቃሴ አለ፣ ስፔሻሊ አገር ቤት ውስጥ የተማሪዎች የወታደር እንቅስቃሴ አለ፣ የመሳሰሉት በአጠቃላይ ህዝቡ እየተነሳ ነው። ግን ትግሉ የሚያቀናብር ድርጅት መሪ ድርጅት የለም። የፖለቲካ መርሆም ወይም ፕሪንስፕል የለም ይሄንን ትግል ለማራመድ። ይሄንን እንዴት ያዩታል ነው። ሌላው ደግሞ ሁለተኛ ጥያቄ የምጠይቀው በህብረት ውስጥ ያላችሁ ድርጅት እንደ ህብረ ህዝብ አይነቱ ሌሎችም በዓላማ የሚስማሙ ድርጅቶች አሉ፣ በዓላማም የማይስማሙ ድርጅቶች አሉ። በዓላማ የሚስማሙ ድርጅቶች አንድ ላይ ሆነው አንድ ወጥ የሆነ ፓርቲም ሆነ ድርጅት ፈጥረው፣ በዓላማ ከማይስማሙ ድርጅቶች ደግሞ በመለስተኛ ዓላማ ተስማምታችሁ መጓዝ አትችሉም ወይ? ምክንያቱም ያ በዓላማ የተስማማው ድርጅት የህዝብ ብዛትም ይኖረዋል፣ የአባላትም ብዛት ይኖረዋል፣ በገንዘብም ሆነ በተለያየ መንገድ ጥቅም ይኖረዋል። ትግሉንም ለመቀየስ መርሆ ለማውጣት ጥቅም ይኖረዋል። እና ምን ይሰማችኋል በዚህ ላይ ለማለት ነው። በአሁኑ ሰዓት እንዳይረሱልኝ፣ ትግሉ ህዝቡ በተናጥላ እየታገለ ነው፣ ወያኔም የተመቸው ነው። ይሄንንም አስተያይተው ለትግሉ መሪ የለውም፣ ድርጅት የለውም፣ ስፖንታኔስ የሆነ ሙቭመንት ነው የወያኔን እድሜ ስለሚያራዝመው በእነዚህ 2 ጥያቄዎች ላይ ወይም ማስተያየት ልበለው ቢመልሱልኝ አመሰግናለሁ። እንኳን ደህና መጡ አሲምባ ፎረም ብዬ
ከመሄደው በፊት ሁለተኛው ጥያቄ አልገባኝ፣ የመጀመሪያው ገብቶኛል። በዓላማ የምትስማሙ ያሉት እንዴት ነበር?
ጥያቄው ምንድነው? በአላማ የምትስማሙ ለትግባቡ የምትችሉ ድርጅቶችና እንደዚሁም ደግሞ መስማማት የማትችሉ ድርጅቶች በህብረት ውስጥ ልትኖሩ ትችላላችሁና በአላማ ልትቀራረቡ የምትችሉት ወደ አንድ አቅጣጫ የምትሰባሰቡበት መንገድ፣ ሌሎቹን ግን በመለስተኛ ፕሮግራም የምትስማሙበት መንገድ ለምን አትፈልጉም?
ኦኬ፣ ገባኝ። ያ እንዲያውም በአላማ የምንስማማው በህብረቱ ውስጥ ያለን ድርጅቶች አንዳንድ እንቅስቃሴዎች አድርገናል ወደ ውህደት ለመሸጋገር እና አብሮ ለመስራት ኦልሬዲ እንደዚህ አይነት እንቅስቃሴ እና ዝግጅት አለ በዛ በኩል እና ልክ ነዎት። ከሌሎች ድርጅቶች ደግሞ በሚያስማሙን ነገሮች ያው ህብረቱ የሚያስማሙን ነገሮች ቀርጾ አውጥቶ በዛም ተሳትፎ አድርገን ተስማምተንባቸው አብረን እየሰራ ነው ማለት ነው። ብዙ የምንለያይባቸው ነገሮች የሉም። ግን አንድ ወጥ ሆኖ ለመስራት ከአንዳንዶቹ ጋር ያው ጥረት እያደረግን ነው ማለት ነው፣ ለመዋሀድ እና አብረን ለመስራት። ስለ አገር ቤቱ ስላለው እንቅስቃሴ የተናገሩትን እኔም ቅድም ጠቅሼው ነበር። ሙሉ በሙሉ ደግፈዋለሁ፣ አምንበታለሁ ያሉትን። ይኸው ምንድን ነው ያ እንቅስቃሴ አለ በአንድ በኩል፣ በሌላ በኩል ደግሞ አደጋ ደግሞ እያንዣበበ ይታየኛል። እና ይሄ መንግስት ምንም ከማድረግ የማይመለስ መንግስት ነው። እሱ ስልጣን ላይ እስካልቆየ ድረስ አገሪቱ እንጦሮጦስ ብትገባ ግድ ያለው አይመስለኝም እኔ ካየ ነው። ስለዚህ ይህንን አደጋ ተመልክተን የህዝቡንም የመንቀሳቀስ ለውጥ የመፈለግ ስሜት በሚያረካ መንገድ ለማድረስ ሁላችን በአንድ ብሔራዊ እንቅስቃሴ ብንጠቃለል የምናስተላልፈው መልእክት ለህዝቡ አንድ ብቻ ይሆናል። አይወናበድም። እንደዚሁም ደግሞ በሀሳብ የመጠናከር በትግሉ የመጠናከር ዝንባሌ ሊያሳይ ይችላል። የተለያየ ድርጅት በተለያየ ሬዲዮ የየራሱን ብቻ መልእክት ቢሰጥ የሚፈልግ ደጋፊ የሆነ ብቻ ይሰማዋል፣ የማይደግፈው አይሰማውም። አንድ ብንሆን ግን አንድ መልእክት ብቻ ነው የሚተላለፈው። ለዚህ ለሚደረገው እንቅስቃሴ ትልቅ ተስፋ የሚሰጥ ይሆናል። ጦርም ውስጥ ያለው እንቅስቃሴ ቢሆን የጦር ሰራዊት ሜንታሊቲ ሁልጊዜ በአንድነት የመቆም ነው እና ድርጅቶች ያልተከፋፈሉ መሆናቸውን ሲያውቅ የበለጠ ይበረታታል። አገሪቱ አትበታተንም ምናምን የሚል ስሜት ያድርበታል። ስለዚህ ነው ደጋግሜ የምናገረው ብሔራዊ እንቅስቃሴ ያስፈልገናል። ዲቴሉን ቅድም እንዳልኩት አሁን መዘርዘር አይቻልም። ነገር ግን ይሄ በጽንሰ ሀሳብ ደረጃ የብሔራዊ እንቅስቃሴ አስፈላጊነት ከመቼውም ጊዜ የበለጠ አሁን ይመስለኛል። አስራ አምስት ዓመት ሞክረነዋል። ሌላውን መንገድ ህዝቡን አላቀራረበውም። ይሄን ነው የምለው እኔ።
እሺ፣ እንግዲህ ከመሄደው በፊት አሁን አንድ ደቂቃ ብቻ ነው የቀረን፣ ግን በአክብሮት አንዲት 15 ደቂቃ ያክል ቢጨምሩልን ጥሩ። ሁለት እጃቸውን ያወጡ ግለሰቦች ስላሉ እነሱ ከጠየቁ በኋላ እንደኔ ደግሞ የመጨረሻ ጥያቄ አለችኝ። አሁን እንትን ማይኩን ለሻሀብ ከዛ በኋላ አስቻለው።
ይሰማል? እስቲ ከተሰማ ምልክት አሳዩኝ። ይሰማል?
ይሰማል።
በጣም ጥሩ። ታንኪዩ ምስማር። ዶክተር አለም አንተ እዚህ ያሲምባ ቤት በመምጣቱ በጣም ደስ ብሎኛል። እርስዎ ካነሱት አንዳንድ በውይይቶ ላይ ካነሱት አንዳንድ ነጥቦች ለምሳሌ ግንባርን መፍጠር ስለ ውህደት አስመልክቶ ተናግረው ነበረ። በአሁኑ ጊዜ የኢትዮጵያ ችግር ህዝቡ ተነሳስቶ መሪ በሚፈልግበት ጊዜ የተፈጠረው ግንባር ህብረት ተጠናክሮ መምራት ሲገባው በውስጣችሁ አንዳንድ ድክመቶች ይታያሉ እንደመሰለኝ። አነጋገሩም በሞራል ተነሳስተው እንደው የመምራት እንትን ዝንባሌ የሚታይ መስሎ አልታየኝም። በጣም የሚያሳዝን ነው። ነገር ግን ህብረቱ የጠራው የቀውጢ ጊዜ ግብረ ኃይል በአሁኑ ጊዜ አስፈላጊ ነው። ያንን በስራ ላይ ለማዋል የህብረ ብሔር ህብረ ህዝብ ለምሳሌ የሚወስደው ወይም ደግሞ በስራ ላይ እንዲተረገ በተግባር እንዲውል የሚያደርገው እንቅስቃሴ ምን ያህል እየሰራችሁ ነው? በአሁኑ ጊዜ እነዚህ ተገንጣዮች በሶማሌም ሆነ በየቦታው ወያኔም ሶማሌ ያለ ስራው ወደ ሶማሌ በመግባት በህዝባችን ላይ አደጋ እየተነሳ ነው። ይሄንን አደጋ እያየን ምንም ስራ አልተሰራም። ህብረቱ ህዝቡ በውጭ ያለው እንግዲህ ሌላው ድርጅት ተዳክሟል። ህብረቱ ደህና ነው በሚባልበት ጊዜ ህብረቱን በስራ የሚያሳይ ነገር ምንም ነገር አናየም። በውስጡ ባለው አንዳንድ ድክመቶች ይመስለኛል። ምክንያቱም መዋሃድ ያስፈልጋል፣ አብሮ መስራት ያስፈልጋል፣ ግንባር መፍጠር ያስፈልጋል። እንደዚህ አይነቶቹ በአሁኑ ጊዜ ላለው የኢትዮጵያ ችግር ምንም መፍትሄ ሊሰጥ አይችልም እና ደካማ ጎን እየታየ ነው እና ይህንን ስለመፍታት ያላችሁ አሁን አስቸኳይ እርምጃ ለመውሰድ የምትወስዱት እርምጃ አለ ወይ? ይህንን ለማለት ፈልጌ ነው። አመሰግናለሁ።
አሁንም ያው በሌላ መልክ የቀረበው ቅድም የተነሳውን ጥያቄ ነው። ይኸው ድክመቱን ማሳየት እና ምን እርምጃ ለመውሰድ አስባችኋል፣ ምንስ እየሰራችሁ ነው የሚል ነው። እስከማውቀው ድረስ ቅድም እንደገለጽኩት በበላይነት የሚሰሩት ሰዎች ውስጥ አይደለሁም ያለሁት እና በእነሱ የሚሰሩትን በአሁኑ ጊዜ የነው ብሎ በሙሉ መናገር አልችልም። ነገር ግን ከሚሰሩት ነገር የማውቀው ከልዩ ልዩ ድርጅቶች ጋር ይላላካሉ፣ ይጻጻፋሉ፣ ይገናኛሉ። ሁሉም ነገር በኢንተርኔት መውጣት የለበትም ወይም በሬዲዮ መነገር የለበትም። ነገር ግን ይሄ እየተደረገ ነው። ሁሉን አቀፍ ጉባኤ ለመጥራት ለረጅም ዘመን ነው ይሄ ሲባል የነበረው። እንዲያውም ይሄ ሁሉን አቀፍ የሆነው ጉባኤ ሊወለድ አንድ ቀን ሁለት ቀን ሲቀረው ነው ያ ኤኤፍዲ የሚባል ነገር በመሀል መጥቶ ያደፈረሰው እንጂ ህብረቱ ያንን ሰርቶ በጣም አመርቂ የሆነ ስብስብ እየፈጠረ ነበር። ከዛም በኋላም አላረፈም። ቅድም እንዳልኩት በውስጥም በውጭም ከአንዳንዶቹ ጋር ግንኙነቶች በመፍጠር እያቀነባበረ ነው ማለት ሁሉን አቀፍ ጉባኤ ለመጥራት ሀሳብ ያለ ይመስለኛል። በቅርቡ ከአገር ውስጥ ካሉ ድርጅቶች ጋር የመስራቱ ነገር አሁንም ያቋረጠ አይደለም። ቀድሞ በምናውቃቸው ሰዎች አማካይነት ላይሆን ይችላል፣ እሱ ሊሆን አልቻለም እርግጥ እንደሚታወቀው። ነገር ግን ግለሰቦቹ ቢክዱም እነሱ ይመሯቸው የነበሩት ድርጅቶች ሁሉም አልካዱም። ስለዚህ ከነዛም ጋር ግንኙነት ሊኖር ይችላል እና ህብረቱ ምንም አልሰራም እየሰራ አይደለም የሚለው ነገር በዛ በኩል ትንሽ ልዩነት አለኝ። በዛ አገላለጽ አልተስማማሁም። ሌላው ግንባር እየተፈጠረ ነው ወይ ለተባለው ቅድም እንዳልኩት ነው። ግንባር ለመፍጠር የሚፈልጉ ይፈጥራሉ፣ ለመዋሀድ የሚፈልጉ ይዋሀዳሉ። ይሄ ሁሉም የሆነው ግን በህብረቱ ውስጥ ነው። ለማለት እንደሞከርኩት ከዚህ በላይ መሄድ አለብን ነው የኔ አስተያየት። ካለው አደጋ አኳያ ሲታይ በአሁኑ ጊዜ በአንድ ፖለቲካዊ ድርጅትነት ወይንም በህብረት ደረጃ ብቻ መንቀሳቀስ ካለው ችግር አንጻር በቂ አይደለም ነው የኔ። እኔ የምናገረው ሪሊ እንደ ፖለቲሽያን ሳይሆን እንድትወስዱልኝ የምፈልገው በተለይ እንደ ሀገር ወዳድ ኢትዮጵያዊ የወደፊቱን ስመለከት ይችን ሀገር ካለችበት ማጥ ለማውጣት እንደዚህ የመሰለ የአገር አድን ንቅናቄ ያስፈልጋል። ሁሉንም ያካተተ ግን በድርጅት ያልተከፋፈለ ወይንም ድርጅቱ ምናልባት ቢኖርም እንኳ ህልውናቸው በጣም የደበዘዘ ሆኖ የሀገር ማዳኑ ነገር ብቻ ጎልቶ የወጣ ሙቭመንት ያስፈልጋል። ይህን ለማድረግ አሁን ካለው የኢትዮጵያ ሁኔታ ጋር ተስማሚ ነው። ከህዝቡ እንቅስቃሴ በአንድ በኩል፣ በሌላ በኩል ደግሞ ካለው አደጋ ካንዣበበው አደጋ አንጻር የሚል የራሴ የግሌ ነው አስተያየት አለኝ። ይሄ ነው አይ ቲንክ የመለስኩት ይመስለኛል ጥያቄውን። የረሳሁት ካለ እንግዲህ ሞዴሬተሩ ካስታወሰ ይመልሰዋለሁ።
እሺ፣ እንግዲህ አንድ ጥያቄ ይቀራል አስቻለው፣ ከዛ በኋላ እኔ መጨረሻ ጥያቄዎች አሉኝ። እሱን ካረጉ በኋላ እንግዲህ የዛሬውን እናጠቃላለን። አስቻለው ማይኩን ለቅላለሁ።
እሺ፣ አመሰግናለሁ አቶ ለድሉ። እንግዲህ በእርግጥም ሁኔታው ያስችላል። ኤኒዌይ ቅድም ሲናገሩ በተለይ ስለ እርሶ ድርጅት ሲገልጹልን እንደዚህ አይነት እንዲህ ያሉ ሰዎች አላለም ከአንዳንድ ድርጅቶች ጋር መግባት የማይፈልጉ ወይንም ደግሞ አባል ያልሆኑ ወደ እኛ መጥተው ቢያጠናክሩ ለእኛ መጠናከር ደግሞ የህብረቱ መጠናከር ነው ሲሉ ነበር። እሰየው፣ ትክክል ነው። ይህን ለማድረግ የምታደርጉት ነገር ምንድን ነው? እንግዲህ ለጥያቄም አስተያየትም ሂስም ነው ሁሉም ነገር ነው። ይቅርታ አድርጉልኝና በተወሰኑ አካባቢዎች ህብረ ህዝብ የሚባለው ድርጅት ወይም ደግሞ ኤፒኤፍ ዲዩፒ ይታወቃል በተወሰኑ ክልሎች ውስጥ፣ በሌላ አካባቢ ግን አይታወቅም። እንዴት ነው ይሄን ለማስተዋወቅስ ኢቭን የእናንተን ድርጅት ልበልና የእናንተን ድርጅት ለማስተዋወቅ የምታደርጉት ጥረት ወጥታችሁ ካልተናገራችሁ ግለሰቦችን ቡድኖችን ወደ እናንተ ለመሳብ በየጊዜው ካልተሯሯጣችሁ እንዴት ሊሆን ይችላል? ይሄ ነው የእኔ ጥያቄ። እና በእርግጥ ይሄ አንደኛው መድረኩ ነው። ሰየው እንግዲህ ሁለትም ሶስትም በዓለም አቀፍ ደረጃ ይሰሙታል። ምናልባት አንዳንድ ተብሎ ሊሰማ ይችላል። ሆኖም ግን ከእናንተ ብዙ ስራ ይጠበቃል አለው በድርጅት እዛ ውስጥ ያሉ ድርጅቶች በአጠቃላይ ማለት ነው። ኖት የእርሶም ብቻ። ሌላው እንግዲህ በማለፊያ ነው፣ በኋላ ሲጨርሱ ምናልባት አስፈላጊ ነው ብለው ከገመቱ ሀሳቦች፣ ምክሮች ሰጥተውን ይለፉ። ይኸው ምንድን ነው ባለፈው አንድ ሹ ተነስቶ ነበረ። እንግዲህ እርስዎ የህግ አዋቂ በመሆኑ ነው ይህንን ጥያቄ የምጠይቀው። በደርግ ጊዜ በቀይ ሽብር ብዙ ወንድሞቻችንን ሲጎዳ የነበረ ሲገልም ሲያስርም የነበረ አንድ ኢትዮጵያዊ ቀልቤሳ ነጎ ከዚህ ከአትላንታ በጊዜው የነበረች ልጅ ከሳው። ፍርድ ቤቱ እንግዲህ በተለያዩ መንገዶች ከዚህ ሀገር ዲፖርት ተደርጎ ወደ ኢትዮጵያ ተልኳል። እና ቀልቤሳ ነጎ ወይንም እንደሱ አይነት ድርጊቶችን ያደረጉ ግለሰቦች አንድ ቀልቤሳ ብቻ አይደለም፣ ብዙ አሉ በየአካባቢው በዓለም አቀፍ ደረጃ። አሁንም ደግሞ እየገደሉን የሀገራችንን ሀብት እየዘረፉ ደግሞ የሚወጡም አሉ። እና እርስዎ እንደ ህግ አዋቂነቶ በውጭ የሚኖረው የህብረተሰብ ክፍል ኢትዮጵያዊ የህብረተሰብ ክፍል ምን አይነት ህጋዊ መንገድ ይኖረዋል ብሎ ይገምታሉ? እነዚህን ግለሰቦች ወደ ፍርድ ለማምጣት እንግዲህ ካስፈለገ ሊመልሱት ይችላሉ፣ ወይም ዝም ብለው ሰጀስት አድርገው ሊያልፉ ይችላሉ? በጣም አመሰግናለሁ።
አዎ፣ ከመመለሶት በፊት የእኔም ጥያቄ ከዚሁ ጋር የተያያዘ ስለሆነ የቀልቤሳ ነጎ ጉዳይ እንደነ መንግስቱ ኃይለማርያም አይነቱን በዓለም ውስጥ የተሰበሰቡ ገዳዮችን የሚያመለክት ነው። እኛ ኢትዮጵያውያን ሪሊ በዛ ደረጃ ልክ እስራኤላውያኖች እስካሁን ድረስ የዘጠና ዓመት ሽማግሌ ሁሉ እየጎተቱ ከዓለም መድረክ እየከሰሱ በሆሎኮስት ምክንያት ተጠያቂነት እያደረጉ ነው። እኛ ኢትዮጵያውያን በአሁኑ ሰዓት በዚህ ደረጃ ማሰብና መነጋገር ከጀመርን በአሁኑ ጊዜ ያሉት እነ መለስ ዜናዊ ራሳቸው ከተጠያቂነት የማያልፉ መሆናቸውን በእነሱም ስር ደግሞ ሸብራ በሚሉ ሰዎች ሁሉ ደሞ ተጠያቂ መሆናቸውን አስረግጠን ምን ሄድበት ሁኔታ ከተፈጠረን ምናልባት ባላንስ ልናረግ እንችላለን የሚል ስሜት አለኝና ሪሊ ጥሩ ጥያቄ ነው። በዚህ ላይ ኮሜንት አድርገው ያልፉ ጥሩ ነው። ሌላው ደሞ በአንዳንድ ድርጅቶች አሁን ለምሳሌ በቅርቡ በቅንጅት በኢንተርናሽናል ቅንጅት ማዕከል በሚደረገው ሽኩቻ ምናየው የገንዘብ ጥያቄ ሁሉ ቀርቧልና ድርጅቶች ውስጥ በመንሳተፍበት ጊዜ እኛ ኢትዮጵያውያን ዝም ብለን በደፈናው የመተማመን ነገርና ዝም ብለው እንደው አምጡ ስንባል ብቻ የመስጠት እንጂ የመጠየቅ ነገር የሌለበት ሁኔታ ነውና ለራሳችንን ለአጭበርባሪዎች ያመቻቸን ነው እና በዚህ ደረጃ ድርጅቶች በኦዲት ደረጃ በህግ ደረጃ ባለው በሀገሩ ባል በያሉበት ሀገር ተጠያቂ የሚሆኑበት እና እኛ ኢትዮጵያውያን በዚህ ደረጃ ለናቀርብ ምን ይችላልቸው ጥያቄዎችንም ኮሜንት አድርገውበት ቢያልፉ በጣም እግዚአብሔር ይስጥ።
ኦኬ መጀመሪያ ህብረ ህዝብ ከተቋቋማችሁ ቆይቷል ምን እንቅስቃሴ ራሳችሁን ለማስተዋወቅ አድርጋችኋል የሚል ጥያቄ ነበር አቶ አስቻለው የጠየቀው በትክክል ነው። እኛ ራሳችን ለማስተዋወቅ ጥረት አላደረግንም ብዙ ጥረት አላደረግንም ይሄም ምክንያት አለው። እኛ ቅድም እንደተናገርኩት ስንጀምር ጀምሮ በፍጹም ኢትዮጵያዊነት መንፈስ አገራችን በዛ ጊዜ ያጋጠማትን ችግር ተመልክተን ማለት መንግስቱ ሊወድቅ ነበር ነው ወያኔና ሻቢያ ሀገር ሊከፋፍሉ ነበር በዛ ጊዜ ኢዳሃ ከሚባለው ጋር ተባባሪ ሆነን በግለሰብና በቡድን ደረጃ ገባን እንጂ ድርጅት ኖሮን አልገባንም። እንዳልኩት ሌሎች ግለሰቦች ብዙ ሰዎች ድርጅት መግባት ከነበሩት ድርጅቶች መግባት ያልፈለጉ ምናልባት ከኛ ጋር ሆነው ይቀጥላሉ በሚል ጀመርን። እንዳልነውም አንዳንድ ግለሰቦች ተጠቁን እና ከነዛ ሰዎች ጋር በመሆን የራሳችን ድርጅት ማጎልመስ ላይ ሳይሆን የተሰማራ ነው ኮዴፍ በነበረበት ጊዜ ኮዴፍን እንደዚሁም አሁን ይሄ አዲሱ ህብረት በተፈጠረም ጊዜ ህብረትን ስናጎለብት ነው የኖር ነው እንጂ የራሳችን ድርጅት በግል እየተንቀሳቀስን ለማደርጀት የሞከር ነው ነገር የለም። ወደፊት ግን ይሄ ይቀጥላል ማለት አይደለም። ያም ሆኖ የራሳችን ሰዎች አሉን በየቦታው በዚህም በውስጥ ባገርም እና ምናልባት አመቺ ሁኔታዎች ሲፈጠሩ ይሄንን የማስተዋወቁን ስራ በይፋ የምናረግበት ጊዜው የቀረበ ይመስለናል። አንዳንድ ስራዎችን አድርገናል ማለት ከሚመስሉ ጋራ የመተባበር ዝግጅቶችን አድርገናል እና ይሄም በቅርቡ ይገለጻል። ቅድም እንዳልኩት ግን ትልቁ ቀድሚያችን ይሄ መሆን አልነበረም ይሄ እንዲሆን አልነበረም። ቅድም እንዳልኩት ሀገራዊ የሆነውን ትግል ማዳበር የሚለው ብቻ ነበር።